የአሜሪካ ድምፅ ራዲዮ ጣቢያ ነው። ኢትዮጵያ 6 ወር የተቃረበውን የትግራይ ክልል ግጭት እንድታቆም ስትል ዩናይትድ ስቴትስ ግፊት እያደረገች ነው። በግጭቱ ተባባሪ የሆኑ የኤርትራ ወታደሮች ክልሉን ለቀው እንዲወጡም የዩናይትድ ስቴትስ ባለስልጣናት ጥሪ እያቀረቡ ነው። ባለስልጣናቱ እየተባባሰ የመጣ ያሉትን የሰብአዊና የሰብአዊ መብት ቀውስ የጠቅላይ ሚኒስትር አብይ አህመድ መንግስት እንዲያቆም ጫና ለማሳደር ሲባል ዩናይትድ ስቴትስ ከሰብአዊ እርዳታዎች ውጪ ለኢትዮጵያ የምትሰጠውን ድጋፍ ማቋረጧን የምትቀጥል መሆኑንም ተናግረዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በትላንትናው ዕለት ከኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ጋር መነጋገራቸውም ተዘግቧል። በዕለቱ አብይ ርዕስ ዝርዝር ዘገባ ይዘናል። የዋጋ ውድነትና ምርጫ ነክ ጉዳዮች ላይ ያተኮሩ ዘገባዎች ለምሽቱ ከያዝናቸው ዝግጅቶች ውስጥ ናቸው። ጤና ይስጥልኝ፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። ከዛሬ ማክሰኞ ሚያዝያ 19 2013 ዓ.ም ስርጭታችን ጋር የምሽቱ አስተናጋጅ አሉላ ከበደ ነኝ። ከዕለቱ ዜና አቅራቢ ቆንጅት ታየ፣ ከቴክኒክ አቀናባሪው ንጉሱ ታምሬ፣ ከዕለቱ ዋና አዘጋጅ ሰለሞን አባትና በያሉበት ሆነው የዕለቱን ዝግጅት ካሰናዱ ባልደረቦቻችንና እንዲሁም ከተለያዩ የኢትዮጵያ ከተሞች ዘገባዎቻቸውን ካደረሱን ዘጋቢዎቻችን ጋር እስከ 4 ሰዓት አብረናችሁ እናመሻለን። በቅድሚያ ግን የሰዓቱን የዓለም ዜና።
ጤና ይስጥልኝ፣ እንደምናመሻችሁ አድማጮች። ዜናውን የማሰማችሁ ቆንጅት ታየ ነኝ። ዩናይትድ ስቴትስ ኢትዮጵያ በትግራይ ክልል ወደ 6 ወር ገደማ የሆነውን ግጭት እንድታቆም ግፊት እያደረገች ነው። የዩናይትድ ስቴትስ ባለስልጣናት ተባባሪ የሆኑት የኤርትራ ወታደሮች ክልሉን ለቀው እንዲወጡም ጥሪ አቅርበዋል። አንድ የዩናይትድ ስቴትስ ባለስልጣን እንደተናገሩት የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ መንግስት እየተባባሰ የመጣውን ሰብአዊ ሁኔታና የሰብአዊ መብት ቀውስ እንዲያቆሙ ጫና ለማሳደር ሲባል ከሰብአዊ ረድኤቶች ውጪ ለኢትዮጵያ የምታደርገውን ድጋፍ ማቋረጧን የምትቀጥል መሆኑን አስታውቀዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የአፍሪካ ጉዳዮች ረዳት ሚኒስትር ሮበርት ጎዴክ ለቪኦኤ በስልክ እንደተናገሩት ጦርነቱ መቆም አለበት። ችግር ሆኖ የቆየው የሰብአዊ እርዳታ የሚሰጥበት መንገድም መከፈት ይኖርበታል ብለዋል። ትናንት ሰኞ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ጠቅላይ ሚኒስትር አብይ አህመድን በስልክ ማነጋገራቸውን የሚኒስቴሩ ቃል አቀባይ ኔድ ፕራይስ አስታውቀዋል። ብሊንከን ኢትዮጵያና የኤርትራ ወታደሮች ከትግራይ ለቀው እንዲወጡ የገቡትን ቃል በአስቸኳይ በግልጽ ሊረጋገጥ በሚችል መልኩ ሙሉ በሙሉ ተግባራዊ እንዲደረግ ግፊት ማድረጋቸውን የውጭ ጉዳይ ሚኒስቴር አስታውቋል። አዲስ የተሰየሙት የዩናይትድ ስቴትስ የምስራቅ አፍሪቃ ልዩ ልዑክ ጄፍሪ ፌልትመን በሚቀጥሉት ቀናት ውስጥ ወደ ኢትዮጵያ ይጓዛሉ ተብሎ ይጠበቃል። በምሽቱ አብይ ርዕስ ዝርዝሩን የያዘ ዘገባ ይቀርብበታል። በማህበረሰቦች መካከል በተፈጠሩ ግጭቶች ምክንያት አማራ ክልል ውስጥ ያለው የጸጥታ ሁኔታ አሁንም ውጥረት የነገሰበትና ያልተረጋጋ መሆኑን ከሰብአዊ ረድኤት ባልደረቦቻችን አገኘ ነው ካሉት መረጃ መገንዘባቸውን የተባበሩት መንግስታት ድርጅት ቃል አቀባይ ፋርሃን ሀቅ ትናንት ለጋዜጠኞች ገለጹ። ቁጥሩ እጅግ የበዛ ሰው ለመፈናቀሉ ምክንያት በሆኑትና ዝርፊያ፣ የንብረትና የመሰረተ ልማት ውድመት ባስከተሉት ግጭቶች በህይወትና በአካል ላይ የደረሰው ጉዳት መጠን በውል እንደማይታወቅም አመልክተዋል። መጋቢት 9 በአማራ ክልል ሰሜን ሸዋ ዞን ውስጥ አንድ ሰው መገደሉን ተከትሎ ግጭት መቀስቀሱን ቃል አቀባዩ ጠቅሰው ከሁለት ቀናት በኋላ በተፈጸሙ ጥቃቶች በሰሜን ሸዋና በኦሮሚያ ልዩ ዞን አካባቢዎች ቢያንስ 60 ሺህ የሚደርስ ቁጥር ያለው ሰው መፈናቀሉን ተከትሎም ሚያዝያ 9 እንደገና በከተሞች መሃልና በዋና ዋና አውራ ጎዳናዎች ላይ በተፈጸሙ ጥቃቶች ከቀደመውም የበለጠ ህዝብ መፈናቀሉንና መጠነ ሰፊ ጉዳት መድረሱን ፋርሃን ሀቅ አስረድተዋል። በዚህ የጸጥታ መደፍረስ ምክንያት የተፈናቀለውን ሰው ቁጥር ስፋት በውል ማረጋገጥ አለመቻላቸውን የሰብአዊ ረድኤት አጋሮቻቸው እንደገለጹላቸው የመንግስታቱ ድርጅት ቃል አቀባይ ጠቅሰው፣ ይሁን እንጂ በሰሜን ሸዋና በኦሮሚያ ልዩ ዞኖች ውስጥ የተፈናቃዩ ቁጥር በትንሹ 330 ሺህ መሆኑን የክልሉን ባለስልጣናት ጠቅሰው ተናግረዋል። ሀቅ አስከትለውም ለተፈናቃዩ የሚያስፈልገውን ረድኤትና የተደቀኑትን አደጋዎች ሁኔታና መጠን ዳሰሳ የጸጥታው ሁኔታ እንደፈቀደ እንደሚከናወን ነው የገለጹት። ብሔራዊ የምርጫ ቦርድ ከሐረሪ ክልል ውጪ የሚኖሩ የሐረሪ ብሔረሰብ ተወላጆች በሐረሪ ክልል ምርጫ መሳተፋቸው ሕጋዊ መሰረት የለውም ሲል ያስተላለፈውን ውሳኔ በጠቅላይ ፍርድ ቤት የምርጫ ሂደትና ውጤትን የሚያዩ ይግባኝ ሰሚ ችሎት ውድቅ እንዳደረገው የሐረሪ ብሔራዊ ጉባኤ አስታወቀ። የምርጫ ቦርድ በጉዳዩ ላይ አስተያየት ከመስጠት ተቆጥቧል። አዲስ ቸኮል ከድሬዳዋ ተጨማሪ ያለው።
ከሁለት ሳምንት በፊት የምርጫ ቦርድ ከሐረሪ ክልል ውጪ የሚኖሩ የሐረሪ ብሔረሰብ ተወላጆች ለሐረሪ ጉባኤና ለሐረሪ ክልል ምክር ቤት አባልነት በመራጭነት እንዳይሳተፉ ያስተላለፈውን ውሳኔ በመቃወም በፍርድ ቤት ክስ የመሰረተው የሐረሪ ብሔራዊ ጉባኤ በዛሬው ዕለት የምርጫ ቦርድን ውሳኔ የሚሽር ውሳኔ እንደተላለፈለት አስታወቀ። የምክር ቤቱ አፈ ጉባኤ አቶ ሙሄዲን አህመድ ለቪኦኤ በሰጡት ቃል ወደ ፍርድ ቤት ከመሄዳቸው በፊት ምርጫ ቦርድ ውሳኔው እንዲያስተካክል ጠይቀው እንደነበር አስታውቀዋል።
እኛ ምርጫ ቦርድ የነበረውን ስልት እንዲያርም ጠይቀን ነበር። ፎርማሊ ውሳኔ እንደሚጫና ምርጫ ቦርድ ከገለጽን በኋላ ያ ጉዳዩን ፍርድ ቤት ያቀረብን። ፍርድ ቤት እንግዲህ ጉዳዩን መርምሮ ያቀረብናቸውን ማስረጃዎችና መረጃዎች በመመርመር ለምርጫ ቦርድም የቀረበበትን ጉዳይ በተመለከተ ማብራሪያ ነው የሰጠ ጠይቆ እኛም የመልስ መሰጠን ዛሬ ውሳኔ ታልፏል። በውሳኔው መሰረት እንግዲህ የምርጫ ቦርድ ከሐረሪ ክልል ውጭ ያሉ ሐረሪዎች የምርጫ ተሳትፎን በተመለከተ ከሐረሪ ጉባኤ የመጠን ጉዳይ በተመለከተ ያሳለፈውን ውሳኔ ውድቅ አድርጎታል። ይህ እንግዲህ ፍትህ እንዳለን ያየንበት ጉዳይ ነው ብሎ መውሰድ ይቻላል።
ብሔራዊ ምርጫ ቦርድ ከክልል ውጭ የሚኖሩ ሐረሪዎች በሐረሪ ክልል ምርጫ እንዳይሳተፍ ሲወስን አራት ነጥቦችን በምክንያትነት አንስቶ ነበር። እንደ ቦርዱ ውሳኔ የኢትዮጵያ ሽግግር መንግስት መጋቢት 6 ቀን 1987 ዓ.ም ባካሄደው 102ኛ መደበኛ ስብሰባ ከክልል ውጭ የሚኖሩ የብሔረሰቡ አባላት ይመርጣሉ የሚል ውሳኔን የሚደግፍ የህገ መንግስት አንቀጽ አለመኖሩን፣ ይህ ውሳኔ ማህተም የሌለበትና የቅቡልነት ጥያቄ የሚቀርብበት መሆኑን፣ ባለፉት አምስት ምርጫዎች ከክልል ውጭ ያሉ ሐረሪዎች በክልሉ ምርጫ የሚሳተፉበት መመሪያ ማግኘት አለመቻሉን፣ እንዲሁም ተመሳሳይ ጥያቄ ከሌሎች አነስተኛ ቁጥር ካላቸው ብሔረሰቦች ቢቀርብ ማስተናገድ ስለማይችልና ይህም የቦርዱን በገለልተኛነትና ፍትሐዊነት ምርጫ የማስተዳደር ስራን ጥያቄ ውስጥ የሚከት ነው በሚል የክልሉን ጥያቄ እንዳልተቀበለው አስታውቆ ነበር። በጉዳዩ ላይ የሐረሪ ክልል ብሔራዊ ጉባኤ ባቀረበው ይግባኝ ላይ ፍርድ ቤቱ ስለወሰነ ውሳኔ ማብራሪያ የሰጡን ከብሔራዊ ጉባኤው ጠበቆች አንዱ የሆኑት አቶ ሰላዲን ቶፊቅ የጠቅላይ ፍርድ ቤት የምርጫ ሂደትና ውጤትን የሚያዩ ይግባኝ ሰሚ ችሎት ጥያቄያቸው እንደተቀበለ ገልጸው የፍርድ ቤቱን ውሳኔ መነሻዎችንም አስረድተዋል።
በዋናነት ያየው ያው የክልሉን ህገ መንግስት ነው። በተጨማሪነት ደግሞ የሽግግር መንግስት የወካዮች ምክር ቤት 102ኛ መደበኛ ጉባኤ ስብሰባ ውሳኔንም አንድ ላይ በመንተረስ ሁለቱንም አንድ ላይ በማያያዝ ነው ውሳኔውን ያሳረፈው ማለት ነው።
እዚህ ውሳኔ ላይ ማህተም የለበትም ያንኑ በግልጽ ያሳይ የሚል ነገር ምርጫ ቦርድ ከዚህ በፊት ያቀረበው መከራከሪያ ነበረ። እሱን አልተቀበለው ማለት ነው ፍርድ ቤቱ?
ፍርድ ቤቱ ተቀብሎታል። ያንን ተወካዮች ምክር ቤት እንደገና ለምርጫ ቦርድ ልኮት ነበርና ቃለ ጉባኤውም ማለት ነው ያንን ፍርድ ቤትም አይቶታል። ስለዚህ ፍርድ ቤቱ ማህተም የለውም የሚለውን ነገር አልተቀበለውም። ስለዚህ የሽግግር መንግስት ተወካዮች ምክር ቤት ውሳኔ እስካልተሻረ ድረስ የሚፈጸም ነው በሚል ነው የወሰነው።
ብሔራዊ ምርጫ ቦርድ በጉዳዩ ላይ ስላለው አቋም ለማወቅ ያደረግነው ጥረት አልተሳካም። የአሜሪካ ድምጽ ሬዲዮ አዲስ ቸኮል አዲስ አበባ።
አዲስ ቸኮልን ለዘገባው አመሰግናለሁ። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የቻድ የሲቪል ማህበረሰብ ቡድኖችና ተቃዋሚ ፖለቲከኞች ሀገሪቱ ወደ ህገ መንግስታዊ ስርዓት እንድትመለስ ለመጠየቅ ዛሬ ሰላማዊ ሰልፍ ለማድረግ ጥሪ አቅርበዋል። የሰልፍ ጥሪ የቀረበው አዲሶቹ የቻድ ወታደራዊ መሪዎች አልበርት ፓሂሚ ፓዳኪን የጊዜያዊ መንግስት ጠቅላይ ሚኒስትር እንዲሆኑ ከሰየሙ በኋላ ነው። የሀገሪቱ ፕሬዚደንት ኢድሪስ ዴቢ ከሳምንት በፊት ህይወታቸው ያለፈው ከአማጽያን ጋር በተከፈተ ጥቃት መሆኑ ተዘግቧል። አዳነች ፍስሐዬ ዝርዝሩን ይዛለች።
ፓዳኪ በፕሬዚደንት ዴቢ ስልጣን ወቅት ጠቅላይ ሚኒስትር ሆነው አገልግለዋል። ወታደራዊ መማክርቱ ከአማጽያን ጋር በሚዋጋበት በአሁኑ ወቅት ምርጫ ለማካሄድ 18 ወራት የሽግግር ጊዜ ለማድረግ ቃል ገብቷል። እንደገና የተሰየሙት የቻድ የሽግግር ጊዜ ጠቅላይ ሚኒስትር ፓዳኪ መረጋጋት እንዲኖር ጥሪ አቅርበዋል።
En tant que Tchadien, qu'on soit de l'opposition, de la majorité, de la société civile.
ቻዳውያን እንደመሆናችን መጠን ተቃዋሚዎችም ሆኑ ብዙሃን ሲቪል ማህበረሰብም ሴቶችም ሆኑ ወጣቶች የተደቀነብንን ተግዳሮት የሰላም ጉዳይ ነው። እጅ ለእጅ ተያይዘን በአገሪቱ ሰላምና መረጋጋት እንዲሰርጽ ምን ማድረግ አለብን? በአገራችን የጠመንጃን ድምጽስ እንዴት እናቁም?
አንድ ተቃዋሚ መሪ ከአማጽያኑ ጋር ድርድር እንዲካሄድ ያቀረቡትን ጥሪ የቻድ ወታደራዊ መማክርት አልተቀበለውም። ከደቢ ሞት ጋር በተያያዘ ተጠያቂ የሆኑት ሁሉ ታድነው መታሰር አለባቸው ይላል። ደቢ ባለፈው ሳምንት ሰኞ ዕለት ከአማጽያን ጋር ይዋጉ የነበሩ ወታደሮችን ሲጎበኙ ከተገደሉ በኋላ ነው ወታደራዊ ካውንስል ስልጣን የያዘው። ተቃዋሚ ፖለቲከኞች ኩዴታ ወይም መፈንቅለ መንግስት ብለውታል። ሌሎች ደግሞ ወታደራዊ ኃይል ጠቅላይ ሚኒስትር የመሰየም መብት የለውም ብለዋል። ወታደራዊ መማክርት የሚመራው በሟቹ ፕሬዚደንት ልጅ መሐመድ ኢድሪስ ደቢ ነው። ጀነራል ደቢ ብሔራዊ ፕሬዚደንት ተብለዋል። እናም የሀገሪቱን ምክር ቤት አፍርሰዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር በጠቅላይ ሚኒስትርነት የተሰየሙት ሲቪል መሆናቸው ሲቪል አስተዳደሩን ለመመለስ የሚያስችል አዎንታዊ የመጀመሪያ እርምጃ ነው ብለዋል። ዋሽንግተን ሁኔታውን በቅርበት እየተከታተለች መሆኗን የውጭ ጉዳይ መስሪያ ቤቱ አክሏል።
አዳነችን ለዘገባዋ አመሰግናለሁ። የኮቪድ-19 ወረርሽኝ እንደገና በከባድ ሁኔታ አገርሽቶ እየተዛመተ ላለባት ለህንድ አንገብጋቢ የሕክምና ቁሳቁስ ዛሬ ደርሶላታል። የዓለም የጤና ድርጅት ዋና ስራ አስኪያጅ ሁኔታውን እጅግ አሳዛኝ የሚለውም አይገልጸውም ሲሉ አስገንዝበዋል። 100 የህሙማን የመተንፈስ አጋዥ መሳሪያዎች ቬንቲሌተሮች፣ 95 ከአየር ንጹህ ኦክስጅን የሚሰበስቡ መሳሪያዎችን ጭኖ ከብሪታንያ የተነሳ አውሮፕላን ንጋቱ ላይ ኒው ዴልሂ መግባቱ ተገልጿል። በህንድ የብሪታንያ ከፍተኛ ኮሚሽን እንዳስታወቀው በጠቅላላው በዚህ ሳምንት 9 አውሮፕላኖች 500 ከከባቢ አየር ኦክስጅን ለይቶ መሰብሰቢያ መሳሪያዎችና 140 የመተንፈሻ አጋዥ መሳሪያዎች ህንድ ያደርሳሉ ተብሏል። ሌሎችም ሀገሮች ህንድን በእጅጉ በሚያስፈልጋት የህክምና ቁሳቁስ ሊረዱ ቃል ገብተዋል። ፈረንሳይ ቬንቲሌተሮች፣ ኦክስጅን ከአየር ማጠራቀሚያ መሳሪያዎችና የፈሳሽ ኦክስጅን ማስቀመጫዎች እልካለሁ ብላለች። ጀርመን፣ እስራኤልና የህንድ አጎራባችና ጠበኛዋ የሆነችው ፓኪስታንም ቫይረሱን መከላከያ ግብአቶች፣ መድኃኒቶችና መመርመሪያ አቅርቦቶች እንዲሁም ቬንቲሌተሮችና ኦክስጅን እንልካለን ብለዋል። የዓለም የጤና ድርጅት ዋና ዲሬክተር ዶክተር ቴድሮስ አድሃኖም ትናንት ጂኒቫ ውስጥ ለጋዜጠኞች በሰጡት ቃል አንገብጋቢ የሆኑ የህክምና አቅርቦቶችንና መሳሪያዎችን፣ በሺዎች የሚቆጠሩ ኦክስጅን ለይቶ ማዘጋጃ መሳሪያዎች፣ ተንቀሳቃሽ የመስክ ሆስፒታሎችና የላቦራቶሪ አቅርቦቶችን በመላክ የቻልነውን ሁሉ እያደረግን ነው ብለዋል። ወረርሽኙን በመዋጋት የሚያግዙ 2600 ተጨማሪ የድርጅታቸው ሰራተኞች ወደ ህንድ እንደሚላኩም አስታውቀዋል። ህንድ ዛሬ 323144 አዲስ የኮሮና ቫይረስ ተያዦች መመዝገባቸውን አስታውቃለች። በቀን ከ300,000 በላይ የቫይረሱ ተጋላጮች ሲገኙ ይህ 6ኛ አከታታይ ቀን መሆኑ ነው። በመጨረሻም ሚያንማር ውስጥ የሚንቀሳቀስ አንድ የብሔረሰብ አማጺ ቡድን በስተምስራቅ ግዛቷ ከታይላንድ ጋር በሚያዋስን አካባቢ የሚገኝ የጦር ሰራዊት ጣቢያ ተቆጣጥረናል ሲል አስታወቀ። ታይላንድንና ሚያንማርን በሚከፍለው ሳልዊን ወንዝ ዙሪያ ዛሬ ማለዳ ውጊያ መቀስቀሱ ተገልጿል። በታይ በኩል ያሉ የአካባቢው ነዋሪዎች የከባድ መሳሪያ ተኩስ ስንሰማ ውለናል ብለዋል። አማጺው ቡድን በኬረን ክፍለ ግዛት የጦር ሰራዊት የፖሊስ ጣቢያዎችንም ጭምር ሲያጠቃ የቆየ ሲሆን የጦር ሰራዊቱ ባጸፋው በአማጺያኑ ላይ ባደረሰው የአየር ጥቃት ባለፉት ሳምንታት 24,000 ሲቪሎች ከቀያቸው መፈናቀላቸው ተዘግቧል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
ቆንጅታየን ለሰዓቱ የዓለም ዜና አመሰግናለሁ። ክብራትና ክብራን አድማጮች፣ የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ማክሰኞ ሚያዝያ 19 2013 ዓ.ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። በዓለም ዜናዎች የጀመረው መደበኛ ፕሮግራማችን በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ በአሃዱ ራዲዮ 94.3 እና እንዲሁም በናይል ሰዓት እስከ ምሽቱ 4 ሰዓት ይቀጥላል። አድማጮች፣ አሁን ወደ ቀዳሚው የዕለቱ አብይ ርዕስ። ኢትዮጵያ 6 ወር የተቃረበውን የትግራይ ክልል ግጭት እንድታቆም ስትል ዩናይትድ ስቴትስ ግፊት እያደረገች ነው። በግጭቱ ተባባሪ የሆኑ የኤርትራ ወታደሮች ክልሉን ለቀው እንዲወጡም ዩናይትድ ስቴትስ ባለስልጣናት ጥሪ እያቀረቡ ነው። ባለስልጣናቱ እየተባባሰ የመጣ ያሉትን የሰብአዊና የሰብአዊ መብት ቀውስ የጠቅላይ ሚኒስትር አብይ አህመድ መንግስት እንዲያቆም ቻና ለማሳደር ሲባል ዩናይትድ ስቴትስ ከሰብአዊ እርዳታዎች ውጪ ለኢትዮጵያ የምትሰጠውን ድጋፍ ማቋረጧን የምትቀጥል መሆኑንም አንድ የሚኒስትር መስሪያ ቤቱ ከፍተኛ ባለስልጣን ተናግረዋል። በውጭ ጉዳይ ሚኒስቴር የአፍሪካ ጉዳዮች ረዳት ሚኒስትር ሮበርት ጎዴክ ከአሜሪካ ድምጽ ጋር በስልክ ባደረጉት ቃለ ምልልስ ጦርነቱ መቆም አለበት፣ ችግር ሆኖ የቆየው የሰብአዊ እርዳታ የሚሰጥበት መንገድም መከፈት ይኖርበታል ብለዋል። የአሜሪካ ድምጿ ኒክ ቺንግ ከዋሽንግተን ያጠናቀረችውን የዚህን ዘገባ ዝርዝር ደረጀ ደስታ እንደሚከተለው አሰናድቶታል።
የአፍሪካ ጉዳዮች ሚኒስትር ሮበርት ጎዴክ ለአሜሪካ ድምጽ በሰጡት ቃል ጨምረው እንደተናገሩት የሰብአዊ መብት ጥቃቱና የሚደርሰው ግፍ እንዲቆም እንፈልጋለን። የኤርትራና የአማራ ሚሊሻ ለቀው እንዲወጡ እንፈልጋለን። ይህ ግጭት በእርግጥም እንዲቆም እንፈልጋለን ብለዋል። ትናንት ማክሰኞ የውጭ ጉዳይ ሚኒስትሩ አንቶኒ ብሊንከን ከኬንያና ከናይጄሪያ ባለስልጣኖች ጋር በድረገጽ ተወያይተዋል። በንግግሩ ከፍተኛ አጀንዳ የነበረው ዲሞክራሲያዊ አስተዳደርን በማጠናከርና ዘላቂ ደህንነትን በመገንባት ዙሪያ መሆኑን የውጭ ጉዳይ ሚኒስትር ቃል አቀባይ ኔድ ፕራይስ ባወጡት መግለጫ አስታውቀዋል። በትግራይ ያለው ቀውስ የቀጠናው ችግር ነው፣ በአጠቃላይ ቀጠናውም ላይ አደጋን ይደቅናል በማለት የተናገሩት ጎዴክ ዩናይትድ ስቴትስ ከሌሎች የአፍሪካ መሪዎች ጋር ይህን አስከፊ ችግር ለማቆም በቅርበት እየተገናኘች ነው ብለዋል። አብይ ዘመቻውን የጀመሩት በትግራይ ክልል ባለፈው ህዳር ውስጥ ህግና ስርዓት ማስከበር ዘመቻ የሚል ስያሜ በመስጠት በኢትዮጵያ የፌዴራል ወታደሮች ካምፕ ላይ የተፈጸመውን ጥቃት አነሳስተዋል በሚል የህወሓት አመራሮችን ለመያዝና ትጥቅ ለማስፈታት ነበር። ህወሓት የፖለቲካ ቡድን ሲሆን የፌዴራል መንግስቱን በቀጣይነት ለመዋጋት የወሰነ የታጣቂ ክንፎች ያሉት ድርጅት ነው። ህወሓት ከሁለት አስርት ዓመታት በላይ በቀድሞው ጠቅላይ ሚኒስትር መለስ ዜናዊ ስር ስልጣንን ተቆጣጥሮ የቆየ ድርጅት ነው። እንደ አውሮፓ አቆጣጠር መጋቢት 26 አብይ ኤርትራ ኃይሎቿን ከትግራይ ለማስወጣት ተስማምታለች ብለው ነበር። ዩናይትድ ስቴትስ ባለስልጣናት ግን እንደሚሉት ለቆ መውጣቱ ተፈጻሚ ስለመሆኑ ምንም ማስረጃ የለም። ባለፈው ሰኞ ጠቅላይ ሚኒስትር አብይን በስልክ ያነጋገሩት ብሊንከን ኢትዮጵያና ኤርትራ የኤርትራ ወታደሮች ከትግራይ ለቀው እንዲወጡ የገቡትን ቃል በአስቸኳይ በግልጽ ሊረጋገጥ በሚችል መልኩ ሙሉ በሙሉ ተግባራዊ እንዲደረግ ግፊት ማድረጋቸውን የውጭ ጉዳይ ሚኒስትር አስታውቋል። አዲስ የተሰየሙት በዩናይትድ ስቴትስ የምስራቅ አፍሪካ ልዩ ልዑክ ጄፍሪ ፊልትማን በሚቀጥሉት ቀናት ውስጥ ወደ ኢትዮጵያ ይጓዛሉ ተብሎ ይጠበቃል። ባሳለፍነው ሰኞ የውጭ ጉዳይ ሚኒስትር ቃል አቀባይ ለቪኦኤ እንደተናገሩት የዩናይትድ ስቴትስ ከሰብአዊ እርዳታዎች ውጪ ለኢትዮጵያ የምትሰጣቸውን ድጋፎች ማቋረጧን የምትቀጥል ሲሆን ለአገሪቱ የሚሰጡ የሰብአዊ እርዳታዎችን ግን ትቀጥላለች ብለዋል። ቃል አቀባዩ ስለዚሁ ሲናገሩ አሁን በኢትዮጵያ ያለውን ሁኔታ ግምት ውስጥ በማስገባት ሌሎች ፕሮግራሞች ብዙዎቹ በደህንነት ጉዳዮች የምናደርጋቸው ናቸው፣ እነሱን ላለማቋረጥ ወስነናል ብለዋል። ዩናይትድ ስቴትስ ባለፈው ዓመት ኢትዮጵያ በታላቁ የኢትዮጵያ ህዳሴ ግድብ ዙሪያ ከግብጽ ጋር ያላትን አለመስማማት ማስወገድ ባለመቻሏ ለኢትዮጵያ የምትሰጣቸውን የተወሰኑ የውጭ እርዳታዎች አቋርጣለች። ይሁን እንጂ የውጭ ጉዳይ ሚኒስትር ዋሽንግተን በሰብአዊ ዘርፍ የምትሰጠውን እርዳታ ትቀጥላለች ብሏል። አያይዞም ከኢትዮጵያ ህዝብ ጋር ላለው ዘላቂ አጋርነትና የኢትዮጵያን የግዛትና ብሔራዊ አንድነት እንዲጠበቅ ቁርጠኛ መሆኑን ገልጿል። በትግራይ ክልል ያለው ግጭት በሺዎች ለሚቆጠሩ ሰዎች ሞትና በሺዎች የሚቆጠሩ ደግሞ የአገር ውስጥ ተፈናቃይ እንዲሆኑ አድርጓል። በመቶ ሺዎች የሚቆጠሩ ሰዎችም ወደ አጎራባች ሱዳን እንዲሰደዱ አድርጓል። በተባበሩት መንግስታት በተገኘው መረጃ መሰረት የትግራይ ክልል ከአምስት ሚሊዮን በላይ ሰዎች የምግብ የውሃና የመድኃኒት እጥረት አለባቸው። ዩናይትድ ስቴትስ በኢትዮጵያ ትልቁ የሰብአዊ እርዳታ ለጋሽ አገር ናት። በትግራይ ብቻ እጅግ ለተጎዱና የሰብአዊ እርዳታ ለሚያስፈልጋቸው ሰዎች ዩናይትድ ስቴትስ ወደ 305 ሚሊዮን ዶላር ለግሳለች። ትናንት ማክሰኞ ብሊንከን ዩናይትድ ስቴትስ ከፍተኛ ዲፕሎማት ሆነው ለመጀመሪያ ጊዜ አፍሪካን በድረገጽ በተደገፈ የሚያደርጉትን ጉብኝት ጀምረዋል። ከወጣት አፍሪካ ተነሳሽነት መሪዎች ወይም ያሊ አባላት ጋር ተገናኝተው እንደ ኢኮኖሚክ ልማት፣ ዲሞክራሲ፣ መልካም አስተዳደር፣ የአየር ንብረት ለውጥና ጤናና በመሳሰሉት የተለያዩ ጉዳዮች ላይ ይወያያሉ። የዩናይትድ ስቴትስ ዋናው ዲፕሎማት ከናይጄሪያው ፕሬዝዳንት ሙሐመድ ቡሃሪ እና ከውጭ ጉዳይ ሚኒስትሩ ጂኦፍሪ ኦኒያማ ጋር ተገናኝተው ዲሞክራሲንና መልካም አስተዳደርን ለማጠንከር፣ ዘላቂ ደህንነትን በማስፈን የኢኮኖሚ ትብብርን ለማጉላትና በተለያዩ መስኮች ለመስራት ባላቸው የጋራ ግቦች ላይ ይወያያሉ። ብሊንከን ከኬንያ ባለስልጣናት ጋር የሚገናኙ ሲሆን 57 ዓመት ያስቆጠረውን የሁለቱን አገሮች ግንኙነት ያከብራሉ። ከፕሬዝደንት ኡሁሩ ኬንያታም እንዲሁም ከካቢኔው ሚኒስትር ራሼሎ ኦማም ጋር በመገናኘት ያላቸውን ስትራቴጂክ ግንኙነት የሚያጠናክሩ ሲሆን የኮቪድ-19 ወረርሽኝን በጋራ ለመዋጋት በሚያስችሉ መንገዶችም ዙሪያ እንደሚነጋገሩ ተመልክቷል።
ደረጀን ለዘገባው አመሰግናለሁ። አድማጮች ወደ ተከታዩ ርዕስ እንሻገር። በኢትዮጵያ ያለው የኑሮ ውድነት በነዋሪዎችና በንግዱ ማህበረሰብ ላይ ካሳደረው ብርቱ ጫና ባሻገር በመዋለ ንዋይ ፍሰት በባንኮችና በትልልቅ የቁጠባ ተቋማት ላይ ጭምር ከፍተኛ ጉዳት እያደረሰ ነው ሲሉ በርዕሰ ጉዳዩ ዙሪያ ሙያዊ ትንታኔ ያቀረቡ አንድ የምጣኔ ሀብት አዋቂ ተናገሩ። ዶክተር ደጌላ ኤርገና በሐዋሳ ዩኒቨርሲቲ የምጣኔ ሀብት መምህር ናቸው። ከአሜሪካ ድምፅ ጋር ባደረጉት ቃለ ምልልስ የኑሮ ውድነቱን ምንጮች፣ ጉዳቶችና መፍትሄዎችን ተንትነዋል። የአገሪቱን የምጣኔ ሀብት መዋቅራዊ ሁኔታ እንዲሁም የአጠቃላዩን የምጣኔ ሀብታዊ ስርዓት ማሻሻል እንደሚገባም አሳስበዋል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ከዶክተር ደንጌላ ጋር ያደረገውን ቃለ ምልልስ ይዞ ቀርቧል።
በሐዋሳ ዩኒቨርሲቲ የምጣኔ ሀብት መምህርና ተመራማሪ ዶክተር ደገላ እርጋና አሁን እንደ አጠቃላይ በኢትዮጵያ በተናጠል ደግሞ ሐዋሳና እንደ ሐዋሳ ባሉ ክልል ከተሞች የተፈጠረው የዋጋ ንረትና ያስከተለው የኑሮ ውድነት በማደግ ላይ ባሉ ሀገራት ከሚከሰተው ጋር ሲነጻጸር ከፍ ያለ ነው ብሏል።
የዋጋ ንረትም ከ8-10% በላይ ማደግ የለበትም። በየአመቱ ማደጉ የተወሰነ ደረጃ ተቀባይነት አለው፣ ግን ከ12 በላይ ከሆነ ደግሞ ጉዳት አለው። በተለይ ደግሞ በአማካይ ከ8% በላይ ማደግ የለበትም የሚል ነው እና በኢትዮጵያ አሁን ያለው የዋጋ ንረት ያው ከፍ ያለ ነው። በተለይ ከምግብ ሸቀጦች ጋር ከ18-20% ድረስ መሄድ የሚችል ነው። ይቀያየራል። ይሄ ጉዳት አለው። ያው
የዋጋ ንረትን ፈጥሯል ያለዎቹንም ምክንያቶች ዶክተር ደግላ አብራርቷል።
የዋጋ ንረት በተለያየ መንገድ የሚመጣ ነው። እንደምታውቀው ያው አንዳንዴ የማምረቻ ኮስት ከፍ ሲል ይመጣል፣ ዋጋ ንረቱ ይመጣል ማለት። ስለዚህ ከማምረቻዎች ጋር የተገናኘ ነው። ሁለተኛ ደግሞ አንዳንድ ጊዜ ፍላጎት በተለያየ ምክንያት ከፍ ይላል። ምሳሌ የዜጎች የተወሰነ የገቢ አቅም ቢጨምር፣ የመንግስት ደግሞ በአብዛኛው በኢኮኖሚ ላይ የመሸመት ገንዘብ እንግዲህ በተለያየ መንገድ ገቢ አለው መንግስት በታክስም ያገኛል፣ ገንዘብም ያትማል። ስለዚህ የመግዛት አቅሙ የመንግስት ፍላጎት ከፍ ይላል። ለኢንቨስትመንት ሲል ነው እንግዲህ ብዙ ጊዜ የመንግስት ፍላጎት ከፍ የሚለው። በእነዚህ ምክንያት የማህበረሰቡም ሆነ የመንግስት ፍላጎት፣ የግሉም ሴክተር ኢንቨስት የማድረግ ፍላጎት ቢጨምር፣ በዛ ምክንያት ብዙ ገንዘብ በኢኮኖሚ ውስጥ ይገባል ማለት ነው። ያኔ የዋጋ ንረት ይመጣል። ያንን እኛ ያው ዲማንድ ፑል የምንለው ያው ፍላጎት ተኮር የሆነ የዋጋ ንረት ነው። አንዳንዱ ወጪ ተኮር የሆነ ነው፣ ወጪ ሲጨምር የማምረት። ሶስተኛ ደግሞ ከሌላ ዓለምም ይመጣል፣ ኢምፖርትን ኢንፍሌሽን የምንለው። ለምሳሌ ከነዳጅ ጋር ታውቃለህ፣ ነዳጅ ዋጋ ሲጨምር እዚህ በትራንስፖርት ላይ ይጨምራል። በተለያዩ ሴክተሮች ላይ ኢምፖርት በምናደርጋቸው ነገሮች ላይ ዋጋ ይጨምራል። አንዳንዴ ደግሞ ማህበረሰቡም ዝም ብሎ ሀገራዊ ሁኔታ ላይ ያለው ኮንፊደንስ ይሸረሸር፣ ችግር ይኖራል ብሎ በስጋት ግምትም ምክንያት ዋጋ የምንልበት ሁኔታ አለ።
ጉዳቱ ከግለሰብና ከቤተሰብም ያልፋልም ብሏል።
ቀውስ አስከትሏል። ያው እንደምትሰማው በክልልም በከተሞች በገጠርም ድረስ የሚሄድ ነው እና ጉዳቱ በቤተሰብ ኑሮ ብቻ ሳይሆን በሚሸመቱ ነገሮች ብቻ ሳይሆን ያው ከዛም በላይ የንግዱን ማህበረሰብ እምነት የሚሸረሽር ነገር ነው። የንግዱ ማህበረሰብም ያው ነገ ምን ይሆናል በሚል ንግዱ ላይ ብዙ እምነት የለውም። ዛሬ ዋጋ ንረቱ የሚጠቅም ቢመስለውም ተመልሶ ደግሞ ሲወርድ ጉዳት ላይ እንደሚወርድ ያስባል። አሁን በውድ ገዝቶ በበለጠ ውድሸቶ ተመልሶ ሲመጣ ደግሞ ይጎዳዋል፣ ይሄንን ያውቃል። ስለዚህ እነሱም ጋር እምነት የለም። በዋናነት ደግሞ ቁጠባን በዋናነት ኢንቨስትመንትን ይጎዳል፣ ታውቃለህ። ጉዳቱ ነው ዋናው። ኢንቨስትመንት ለምሳሌ ዛሬ ተዋውሎ ወደ ኢንቨስትመንት የገባው ኃይል ያው ተበድሮ ነው በብዛት የሚሄደው። ተበድሮ ሲሄድ ያው ያወጣው ገንዘብ ሊገዛ የሚችለው ነገር ዋጋው ከፍ ይላል። ኢንቨስትመንትን በቀላሉ ወደፊት እንዳይሄድ ያደርጋል። ቁጠባም ደግሞ እንደዛው ነው። አንድ ሰው ቆጥቦ እዛ የሚያገኘው ያው ታውቃለህ፣ ኢንተረስት አለ ደግሞ ያው ባንኮች የሚከፍሉት በቁጠባ አለ። ስለዚህ 100,000 የቆጠበ ሰው የሚያገኘው 7%, 8%, 10% ሊሆን ይችላል። ግን ከዛ ከሚያገኘው በላይ እዚህ ብሩ ዋጋው እየሞተ ነው። በአጠቃላይ ከረጅም ጊዜ አኳያ እድገትን ይጎዳል።
የኑሮ ውድነትን ያስከተለው የዋጋ ንረት ከሀገሪቱ የኢኮኖሚ መዋቅርና ስርዓት ጋር የተገናኘ መሆኑን ገልጠው መፍትሄውም ይህንን ችግር ከመፍታት ይጀምራል ነው ያሉት።
በመንግስት ፍላጎት መጨመር ምክንያት የመጣ ከሆነ መንግስት ለምሳሌ ገንዘብ አትሞ በኢኮኖሚ ውስጥ በመጨመሩ ምክንያት ብዙ ገንዘብ በኢኮኖሚ ውስጥ ስለገባ የሚመጣ ከሆነ በሞኔተሪ ፖሊሲ አለ፣ የገንዘብ ፖሊሲ የሚባለው መንግስት መልሶ በዛ መንገድ ሊቆጣጠረው ይችላል ማለት ነው። ብዙ በኢኮኖሚ ውስጥ ባስገባ ልክ የዛን ያህል ከኢኮኖሚ ማስወጣት ይችላል መንግስት። ገንዘብም ማለት ጥሬ ገንዘብ ከባንኮች መልሶ ወደ ብሔራዊ ባንክ እንዲጠራቀም በማድረግ መንግስት ቦንድ በመሸጥ ገንዘብ በመሰብሰብ ከግለሰቦች ማለት መንግስት ለምሳሌ ኢንተረስት ሬት ከፍ ቢያደርግ ከባንክ የሚበደሩት ይቀንሳሉ። ታውቃለህ፣ ኢንቨስተሮቹ ከባንክ መበደር አይችሉም። ምን የሚወስነው መንግስት ነው። ኢንተረስት ሬትን ከፍ የሚያደርግ ብሔራዊ ባንክ ነው። ስለዚህ መንግስት በሞኔታሪ ፖሊሲ በኩል ሊቆጣጠር የሚችልበት እድል አለው። ሁለተኛውና መሰረታዊ በኢትዮጵያም ሊሰራ የሚችለው ደግሞ ያው የግብርና ምርቶች በተለይ የኛ የዋጋ ንረት የሚያያዘው ከምግብ እህሎች ጋር የተገናኘ ነው። ኮንሱመር ፕራይስ ኢንዴክስ የምንለው የሸማች የዋጋ ህዳግ አለ። አማካይ ነገር ነው። በመሰረታዊነት ያው ሸማቾች የሚገዟቸው ነገሮች ላይ ከአመት አመት ከጊዜ ወደ ጊዜ የዋጋ ንረት እንዴት እየጨመረ ነው የሚለውን የሚያሳይ ነገር ነው። እንግዲህ ኮንሱመር ኢንዴክስ የምንለው ያ ነው እንግዲህ ኢንፍሌሽን የሚያመለክት። ስለዚህ ይሄ ደግሞ አቅርቦት ከማሻሻል ጋር ይያያዛል። ምርት ከማብረት ምርታማነት ከመጨመር ጋር። ስለዚህ በኢትዮጵያ ውስጥ አቅርቦት ጋር ተያይዞ የሚመጣ እጥረት ጋር አቅርቦትና ፍላጎት አለመመጣጠን ጋር የሚመጣ ኢንፍሌሽን ነው በኢትዮጵያ በአብዛኛው ያለው ይሄ። ስለዚህ አቅርቦት ማሻሻል ይጠበቅብናል። መሰረታዊ ፍጆታ እቃዎች ጋር አቅርቦት ካሻሻልን በዋናነት 80% የሚሆነው የአብዛኛው ማህበረሰብ ገቢ የሚሄደው ለምግብ ነው፣ ተጓዳኝ ለሆኑ ነገሮች ነው። ስለዚህ ያንን መቆጣጠር ይችላል ማለት ነው አቅርቦት በማሻሻል። ለምሳሌ አሁን ወደ ክረምት ይሄድን አቅርቦት የምርት ሲሻሻል የዋጋ ንረት በተወሰነ ደረጃ የመቀነስ እድል ይኖረዋል ማለት ነው።
ከመፍትሄዎቹ መካከል ህገ ወጥ የንግድ ስርዓት መቆጣጠርና የገበያ መሰረተ ልማት ማሻሻል ሰፊውን ድርሻ እንደሚይዝም ገልጧል።
እኛ የገበያ መሰረተ ልማት ደካማ ነው፣ ደግሞ የንግዱ ማህበረሰብም ኃላፊነት በተሞላበት መንገድ ስርፉን ግልጽ አድርጎ የገበያ ቻነሉ ጤናማ አይደለም በእኛ ሀገር ሲቸግር እሱም የበለጠ ችግር ውስጥ እንድትወስድ የሚያደርግ ያ ሆርዲንግ የምለዋለን እኛ በእኛ እንትንና ሆርዲንግ መደበቅ አርቲፊሻል የሆነ እጥረት የመፍጠርም ይኖራል እና የገበያ መሰረተ ልማት የማሻሻል ጉዳይ ነው መፍትሄው። ለምሳሌ ሲሚንቶ ባለፈው ኢንተርቪን አድርጓል መንግስት ታስታውሳለ። አላስፈላጊ የዋጋ ንረት ነው የመጣው። የሀገር ውስጥ ምርት ነው ከማከፋፋያው ጤናማ ሆኖ በሰንሰለቱ አርቲፊሻል የሆነ እጥረት ተፈጥሮ ነው ከ800 ድረስ የሄደው እና ያንን መንግስት በመቆጣጠር ሬጉላተሪ ቦዲ በማጠናከር እና መረጃ ለህብረተሰቡ በመስጠት ስጋት መከላከል ይቻላል።
አሁን መጨረሻ ላይ አንድ ያሉኝ ጠንካራ ሀሳብ አለ፣ መንግስት ጣልቃ መግባት አለበት የሚል የኢትዮጵያ የኢኮኖሚ ፖሊሲው ደግሞ ነጻ የገበያ ፖሊሲ ነው። አይጋጩም? እነሱን አንዳንድ ሰዎች እንደ መከራከሪያ ሀሳብም ያቀርባሉ። መንግስት ዋጋ መተመን የለበትም ብሎም ይነሳል። እና እስቲ እዛ ላይ ሪአክት ያርጉ ዶክተር።
ነጻ ማለት በእኛ በግንዛቤ ደረጃ የሚወሰን ነው። ባደጉ ሀገሮች ያው ነጻ ገበያ ይሰራል። ከኃላፊነት ጋር ነው ነጻ ገበያ ማለት። የግሉ ሴክተር ይሰራል ማለት ነው በአግባቡ እንደተባለው። ይሄ አላስፈላጊ የሆነ በራሱ በኩል የሚፈጥራቸውን ለዋጋ ንረት አስተዋጽኦ የሚያደርጋቸውን ነገሮች አያደርግም። ኃላፊነት ይሰማዋል የግሉ ሴክተር ማለት ነው። የግሉ ሴክተር አቅምም አለው እና ቶሎ የመበልጸግና የመጥፋት ሳይሆን ህብረተሰቡን የማገልገል ሳቤ ይዞ የሚሄድ ነው የግሉ ሴክተር ከፍ እያለ ሲሄድ ማለት ነው። እኛ ሀገር ውድድሩ ጤናማ አይደለም። ለዚህ አቅምም በቂ የላቸውም የግሉ ሴክተር ላይ የሚሰሩ ተዋናያን። ሶስተኛ ደግሞ ሬጉላተሪ ቦዲ የምንለውም በተገቢው ይህንን የሚያስከብር አይደለም። ስለዚህ ነጻ ነው ብለህ መልቀቅ በእኛ ሀገር ኮንቴክስት እየሰራ አይደለም። አሁን ባለው ሁኔታ የግሉ ሴክተር ለራሱ ብትለቀው አጭርና ስህተት የሆነ መንገድ ነው የሚሄድ።
በምጣኔ ሀብት ሀሊዮት ወይም ቲዮሪ መሰረት ሸማቹ ምንድን ነው የሚለው?
ሸማቹ የራሱን መብት በማስጠበቅ ነገር መንግስት ብቻ ያስጠብቅልኝ ማለት ተገቢ አይደለም። ያው ሸማች እንደምታውቀው ከአቅራቢው በላይ ነው እኛ ጋር የትም ማለት ነው። እና ግን ሸማች መደራጀት ይችላል። የሸማቾች የህብረት ስራ ማህበር እንደምታውቀው አለ። ይህ የሸማቾች የህብረት ስራ ማህበር በተገቢው ቢደራጅ ጉዳዩን በዲማንድ ሳይድ ያለውን ወደ ሀይል መቀየር ይችላል፣ ኔጎሽት የማድረግ ይችላል።
ዶክተር ለሰጡኝ ማብራሪያ እጅግ አድርጌ አመሰግናለሁ። እግዜር ይስጥልኝ።
አመሰግናለሁ ዮናታን። እሺ፣ እግዜር ይስጥልኝ።
ለአሜሪካ ድምጽ ራዲዮ ዮናታን ዘብድዮስ ሀዋሳም።
ዮናታንን ለዝግጅቱ አመሰግናለሁ። አድማጮች፣ አሁን ወደ ሶማሌ ክልል እንሻገራለን። በአሁኑ ወቅት በሶማሌ ክልል ከሌሎች የአገሪቱ ክልሎች በተለየ ሁኔታ የተጧጧፈ የተንቀሳቃሽ ባንክ አገልግሎት ፉክክር አለ ይለናል አዲስ ቸኮል ባጠናቀረው ተከታዩ ዘገባው። ዋነኛ መገበያያዋን ከገንዘብ ይልቅ በተንቀሳቃሽ ባንክ አገልግሎት ካደረገች ሶማሊላንድ አጎራባች በመገኘቱ የሶማሌ ክልል ከተሞችም ከሌሎች የኢትዮጵያ ከተሞች በተለየ ሁኔታ የዳበረ የተንቀሳቃሽ ባንክ አገልግሎት አላቸው ሲልም ይዘረዝራል። በርካታ ነዋሪዎቻቸውም ተጠቃሚዎች ሲሆኑ በቅርቡ ወደ ሶማሌ ክልሏ መዲና ጅጅጋ አቅንቶ የነበረው ሪፖርተራችን አዲስ ቸኮል ተዘዋዝሮ የተመለከተውን አጠናቅሮ ተከታዩን አድርሶናል።
ወደ ሶማሌ ክልሏ ዋና ከተማ ጅጅጋ ስትሄዱ በሌሎች የኢትዮጵያ ከተሞች የማታዩት አንድ ለየት ያለ ነገር አለ። የከተማዋ ዋና ዋና መንገዶችና አደባባዮች የሞባይል ባንክ አገልግሎት በሚሰጡ ድርጅቶች ማስታወቂያዎች የተሞላ ነው። የሞባይል ባንክ አገልግሎት፣ የቁሳቁሶች ግዥና ሽያጭ እንዲሁም ሌሎች አገልግሎቶች የሚያስፈልገውን ክፍያ በጥሬ ገንዘብ ሳይሆን በእጅ ስልክ በተከፈተ የባንክ ሂሳብ ውስጥ ካጠራቀምነው ገንዘብ በሞባይላችን አማካኝነት የሚፈጸም ክፍያ ነው። አገልግሎቱ ከክፍያ ባሻገር ሌሎች ጥቅሞችም አሉት። ከጅጅጋ በቅርብ ርቀት የምትገኘው ሶማሌላንድ ግብይት የሚፈጸመው በዋናነት በሞባይል ባንክ አገልግሎት ከመሆኑ ጋር ተያይዞ ጅጅጋም ይኸው ባህል ከሌሎች የኢትዮጵያ ከተሞች ቀድሞ ተጋብቶባታል። ከሻይ ቡና ጀምሮ እስከ ጫትና ኤሌክትሮኒክስ እቃዎች ግብይት እንዲሁም ሌሎች የጅምላና ችርቻሮ ንግድ ስራዎች፣ ግዥና ሽያጭም በሞባይል ባንክ አገልግሎት ይከናወናል። በጅጅጋ አሁን በጥሬ ገንዘብ በመክፈል ግዥና ሽያጭ ማካሄዱ ባይቀርም የሞባይል ግዥና ሽያጭ ግን ከየትኛውም የሀገሪቱ ከተሞች ጋር ለንጽጽር በማይቀርብ ሁኔታ እጅግ የተስፋፋ ነው። ጅጅጋ ከተማ ላይ የሞባይል ባንክ አገልግሎትን አስቀድሞ የጀመረውና አሁንም በገበያው ትልቅ ሚና ያለው ሄሎ ካሽ ነው። ይህን አገልግሎት በመስጠት በርካታ ዓመታት አስቆጥሯል። ይሁንና ከሁለት ዓመት ወዲህ ገበያውን የተቀላቀለው ሰሀይ የሞባይል ባንክ አገልግሎት የገበያ አድማሱን በማስፋት ከሄሎ ካሽ ጋር ተቀራራቢ የሆነ የገበያ ድርሻን ይዞ ይገኛል። በያዝነው ዓመት የጅጅጋውን ፉክክር የተቀላቀለው ኢብር የሞባይል ባንኪንግ አገልግሎትም ሶስተኛ ዋና ተፎካካሪ ሆኖ ብቅ ብሏል። ይህ እንግዲህ የኢትዮጵያ ንግድ ባንክን ጨምሮ ሌሎች ግዙፍ ባንኮች ከሚሰጡት የሞባይል ባንክ አገልግሎት በተጨማሪ ያለ ነው። የሞባይል ባንክ አገልግሎቱን ተደራሽ ለማድረግ በዋናነት ሶስቱ አገልግሎት ሰጪዎች ማለትም ሄሎ ካሽ፣ ሰሀይ እና ኢብር በከተማ ዋና ዋና መንገዶች የተወሰኑ መቶ ሜትሮች ርቀት በአነስተኛ ኮንቴይነሮች ወይም በየኪዮስኮቻቸው የሞባይል ባንክ አገልግሎት የሚሰጡ ወኪሎች አሏቸው። በራሱ አነስተኛ ኮንቴይነር የኢብር ወኪል ሆኖ የሚሰራው አብድራህማን ሸሪፍ ለደንበኞቹ ስለሚሰጣቸው አገልግሎት አጫውቶናል።
የእኔ ስም አብድራህማን ሸሪፍ ይባለኛል። ኢብር ወኪል ነኝ። ገንዘብ ሲላክ እኛ ደግሞ እንከፍላለን፣ እንሰጣለን። የማስቀመጠው በብዛት ነው። አሁን ለምሳሌ በጃጆቹ መቶ ብር ሁለት መቶ ብር ሲሰራ አንድ መቶ ብር ያመጣል ያስቀምጣል። ለምን መሰለ ኢብሩ ምንም አይቆርጥም። እስካሁን አገልግሎቱ ደስ ይላል። አሁን ለሰው አካውንት እንከፍታለን። እንደገና ደግሞ ኢብር ደግሞ በእንትኑ ይሄዳል። በባንክ አንድ መቶ ብር ትቀበላለ፣ ከዛ ወደ ባንክ ትልካለ። አሁን ሰው ብር ይዞ እስከ ባንክ ስለመሄድ አሁን ሰው በብዛቱ ወቅት ስለሌለም ወስዶ እንትኑ ያስቀምጣል ባንክ። እኛ መቶ ብር እንቀበላለን፣ በባንክ እንልካለን።
ከእነኚህ ባሻገር የሞባይል ካርድ መሙላት፣ የአውሮፕላን ትኬት መቁረጥ፣ የመብራትና የስልክ ኪራይ ወይም ቢል ክፍያ መፈጸም አገልግሎቶችንም እንደሚሰጡ አቶ አብድራማን ይናገራል። አገልግሎት ሰጪ ተቋማትና የጅምላና ችርቻሮ ሽያጭ ስራ የሚሰሩ ድርጅቶችም አብዛኞቹ ከእነኚህ የሞባይል ባንክ አገልግሎት ሰጪዎች የራሳቸው መለያ ቁጥር ወይም ኮድ እየተሰጣቸው ለምርትና አገልግሎታቸው ክፍያ በሞባይል ባንክ በኩል እንደሚቀበሉ ይናገራሉ።
ስራይም ሆቴል ማኔጅመንት በጣም ከካሽ መይዙ ኤሌክትሮኒክ መላክ ለከስተመርም በጣም አስፈላጊ ነገር ነው።
ሰው ምን ያህል ይጠቀማል? አሁን
አብዛኛው ሰው በ50% ይጠቀማል።
ትኩስ ነገር የሚያዙም አልጋሚ
የሞባይል ባንክ አካውንት ሲያወጣ ያገኘ ነው። የባጃጅ ሹፌር ወጣት ታሪኩም በርካታ ደንበኞቹ ለሚሰጠው የታክሲ አገልግሎት በሞባይል ባንክ አማካኝነት ክፍያ ለመፈጸም እንደሚጠይቁት፣ ለዚህም አካውንት መክፈት እንዳስፈለገው ገልጾልናል። ከሶማሌ ክልል አልፎ ወደ ድሬዳዋና ሀረር ምስራቅ ሐረርጌ ወረዳዎች አገልግሎቱን እያሰፋ ስለሚገኙ የሰሀይል ሞባይል ባንኪንግ የባንኩ እናት ኩባንያ የሆነው ሬስ ማይክሮ ፋይናንስ አመራር ስለ ተቋማቸው አገልግሎት የሚነግሩን አላቸው።
ስሜ አብዱከይድ አህመድ ይባላል። ስለ ማርኬቲንግ ጉዳዮችን ለሬስ ማይክሮ ፋይናንስ ኢንስቲትዩሽን ነው የሚሰራው። ሬስ ማይክሮ ፋይናንስ ኢንስቲትዩሽን በመጀመሪያ በሀገሪቱ የተቋቋመው 2014 ነበረ በፈረንጅ አቆጣጠር። ያው አገልግሎቱን ግን ለመስጠት የጀመረው 2019 ነው። በተለየ 2020 ነው በደንብ እዚህ በተለይ ሶማሌ ክልልን ለመንቀሳቀስና የተለያየ ሰርቪሶችን ወይም አገልግሎቶችን ለህብረተሰቡን ለማደረስ የጀምረው ባለፈው አመቱን ከለውጡ በኋላ ነው። ከተቋቋመ በኋላ ባለፈው መንግስት እዚህ ስራው እንዳይጀምር ተከልክሎ ነበረ ከሶማሌ ክልል። ከለውጡ በኋላ ሙስተፌና አብይ ከመጣ በኋላ ያው አገልግሎቱን በዛ እየተሰጠ ነው። አሁን ሬስ ማይክሮ ፋይናንስ ኢንስቲትዩሽን በነገራችን ላይ የሚሰራው እንደ ባንክ ነው፣ እንደ ባንክ አይነቱ ነው። ያ አነስተኛ ባንክ ነው የሚባለው። ኮር ባንኪንግ የሚባል ነገር እንሰጣለን። ሰሀይ ሞባይል ባንኪንግ የሬስ ማይክሮ ፋይናንስ ኢንስቲትዩሽን የሚሰጣቸው አገልግሎቶች አንዱ ነው እና ዋነኛው ነው።
የሰሀይ ሞባይል ባንኪንግ ከሚሰጣቸው አገልግሎቶች መካከል ገንዘብ መላክና መቀበል፣ ገንዘብ መቆጠብና ማውጣት፣ የስልክ ካርድ ወይም አየር ሰዓት መግዛት፣ የአውሮፕላን ትኬት መቁረጥ፣ የቴሌኮሙኒኬሽን፣ የመብራትና የመሳሰሉ ወርሃዊ ክፍያዎችን ቢሮቸው ድረስ መሄድ ሳያስፈልግ መፈጸም፣ እንዲሁም በመቶዎች ወይም በሺዎች የሚቆጠሩ ሰራተኞች ላሏቸው ድርጅቶች በአንድ ጊዜ ክፍያ መፈጸም የመሳሰሉ አገልግሎቶች እንደሚሰጥ ኃላፊው አስረድተውናል። እነኚህ አገልግሎቶች ከሞላ ጎደል በሁሉም የሞባይል ባንክ አገልግሎት ሰጪ ተቋማት የሚፈጸሙ ናቸው። በሶማሌ ክልል ከአምስት ዓመት በላይ በዘርፉ በብቸኝነት የሰራው ሄሎካሽ የተባለ ድርጅት አሁንም ድረስ በሞባይል ባንክ አገልግሎት ሰፊ የገበያ ድርሻ ያለው ሲሆን ከሁለት ዓመት ወዲህ ወደ ገበያው የተቀላቀለው ሰሀይ ሞባይል ባንክ አገልግሎትም በአጭር ጊዜ በርካታ ተገልጋዮችን አፍርቶ ሄሎካሽን የመፎካከር ሊሆን እንደበቃ የጅጅጋ ከተማ ነዋሪዎች ይናገራሉ። በአብዛኞቹ ግምት አሁንም ድረስ በውስን መጠንም ቢሆን የሶማሌ ክልል የሞባይል ባንክ ገበያን የሚመራው ሄሎካሽ ሲሆን፣ ጥቂቶች ግን ሰሀይ ይበልጣል ባይ ናቸው።
እነኚህ ዋና ገበያቸው ነው የሶማሌ ክልል ያደረጉ ሁለቱ ድርጅቶች ገበያው ላይ ተሻለ ድርሻ ለማያዝ በሚፎካከሩበት ሁኔታ ግን በአገር አቀፍ ደረጃ በዚሁ ዘርፍ የተሰማራው ኢብር የሞባይል ባንክ አገልግሎት ከጥቂት ወራት በፊት የሶማሌ ክልል የሞባይል ባንክ ገበያ ፉክክርን ተቀላቅሏል። በአጭር ጊዜ ውስጥ በሶማሌ ክልል 700 ሺህ ደንበኞችን ማፍራት የቻለውና ከሶማሌ ክልል ውጪ ወደ ሐረር፣ ድሬዳዋና የሶማሌ ክልል አጎራባች የኦሮሚያ ከተሞች አገልግሎቱን እያሰፋ ያለው ሳሃ የሞባይል ባንክ አገልግሎት ህልሙ ከሶማሌ ክልል አልፎ በዘርፉ በአገር አቀፍ ደረጃ ግንባር ቀደም አገልግሎት ሰጪ መሆን እንደሆነ የተቋሙ የገበያ ጥናት አመራር ይናገራሉ።
የኦሮሚያ አዋሳኝ ቦርደሮችን እና በቢሌ እና ሞያሌ እና እንደዚህ እና ጅነክሰኔ አካባቢው ተጀምሯል። ያው ዲቪዥኑ ሰዎችን እንዲያስተዋውቁ በኦሮሚያ ክልል ውስጥ ከዛ በኋላ አፋር ብራንች አለን፣ አዲስ አበባ ሁለት ብራንች አለ፣ ቦሌ ሚካኤል እና መርካቶ። አሁን ደግሞ የምናስበው ሀገሪቱ በሙሉ በሞባይል ባንኪንጉ አንደኛ ለመሆንና ጥራት ሰርቪስ ለማምጣት ለኢትዮጵያ እናስባለን። ቪዥናችን እና ራዕያችን ይሄ ነው።
በሶማሌ ክልል የተስፋፋው የሞባይል ባንኪንግ አገልግሎት በሌሎች ክልሎችም በዚህ ፍጥነት ሊስፋፋ ይችላል ወይ? በሂደት የምናየው ይሆናል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ድሬዳዋ።
አድማጮች፣ አሁን ምርጫ ነክ ዘገባዎች። ከሳምንታት በኋላ የሚካሄደው የኢትዮጵያ ሀገር አቀፍ ምርጫ ከቀደሙት አምስት ምርጫዎች የተለየ እንደሚሆን የሚጠቅሙ በቂ ምልክቶች አሉ ሲሉ አንድ አንጋፋ የሕገ መንግስት ጉዳዮች አዋቂ ተናገሩ። ምርጫ ቦርድን የመሳሰሉ የዲሞክራሲ ተቋማት እንደገና መደራጀት ከምልክቶቹ አንዱ መሆኑን በአዲስ አበባ ዩኒቨርሲቲ የሕገ መንግስት ጉዳዮች መምህሩ ዶክተር ጌታቸው አሰፋ ናቸው የጠቆሙት። አስተያየታቸውን የሰጡ አንዳንድ የአዲስ አበባና የሌሎች ከተሞች ነዋሪዎችም ዲሞክራሲያዊ መብታቸውን ለመጠቀም ድምጻቸውን እንደሚሰጡ መግለጻቸውን በትላንትናው ምሽት የአሜሪካ ድምጽ ራዲዮና አህዱ ራዲዮና ቴሌቪዥን በጋራ ባዘጋጁትና ለምን ይመርጣሉ ሲሉ ዜጎችን የጠየቁበት በባለሙያዎችም ያስተነተኑበት የቴሌቪዥን ስቱዲዮ ውስጥ የተካሄደ ዝግጅት የመጀመሪያ ክፍል አሰምተን ነበር። ውይይቱን የመሩት እስክንድር ፍሬው ከአሜሪካ ድምጽና ሊዲያ አበበ ከአህዱ ሬዲዮና ቴሌቪዥን ናቸው። ለምሽቱም ሁለተኛውን ክፍል እስክንድር ፍሬው እንዲህ ያሰናድቶታል።
ዶክተር ጌታቸው፣ ስድስተኛው ሀገራዊ ምርጫ ካሁን ያለው ሂደት ሌላውን በቀጣይ ሂደት የሚታይ በሆነም ምን የተለዩ ምልክቶች ታይተውበታል? ካለፉት የተለየ እንደሚሆን ምን አይነት ምልክቶች አሉ?
ዋናው እኛ አይነት የፖለቲካ ስርዓት ውስጥ የምርጫን ትክክለኛነት፣ ፍትሐዊነት ከማረጋገጥ አኳያ ስናየው የምርጫ አስተዳደር አካል ትልቅ ሚና ነው የሚጫወተው። አንድ በገለልተኝነት ምርጫን እንዲያስፈጽም በሕግ የሚቋቋመው ተቋም ምን ያህል አቅም አለው? በሰው ኃይል፣ በሪሶርስ ምን ያህል የተደራጀ ነው? እንደገና በገለልተኝነት ደግሞ ምን ያህል ገለልተኛ ነው ከመንግስት የሚለው ቁልፍ ነገር ነው። ይህንን ሁኔታ በመረዳት የሕገ መንግስት አውጪዎቹ በጥሩ ሁኔታ በሕገ መንግስቱ ውስጥ የምርጫ አስተዳዳሪው አካል በኢትዮጵያ ብሔራዊ ምርጫ ቦርድ እንዲሆንና ይሄ ተቋም ደግሞ በማንኛውም የፖለቲካ ተጽዕኖ ስር እንዳይሆን በመንግስትም በሌሎችም በገለልተኝነት ምርጫን በአገሪቱ በአጠቃላይ የሚያስፈጽም ተቋም ሆኖ እንዲደራጅ በሕገ መንግስት ተቋቁሟል። ሕገ መንግስታዊ ተቋም ሆኖ ነገር ግን በተግባር ይሄ ሳይፈጸም ቆይቷል እስካሁን ድረስ። ነገር ግን አሁን ይህንን አስመልክቶ የህግ ማሻሻያም ተደርጓል። እንደሚታወቀው የቦርዱ በአዲስ መልክ የነበረው ህግ ተሻሽሎ የቦርዱን አቋቋሚ አዋጁ ቦርዱ በሚደራጅበትን ስርዓት በሙሉ በሙሉ በሚባል ሁኔታ ቀይሮ፣ ለምሳሌ የገሚስ ጊዜ አባላት ሳይሆኑ ቦርዱ አሁን ያሉት አባላት ሙሉ ጊዜ የሚሰሩ ዋና ስራቸው ሆኖ ሌላ ስራ ሳይኖራቸው በሙሉ ጊዜነት ስራውን እንዲያከናውኑ አምስት የቦርድ አባላት እንዲሆኑና እነዚህም በተቻለ መጠን ገለልተኛ ሆነው ተመሰከረላቸው ሰዎች እንዲሆኑ ተደርጎ በሚያስችል መልክ አዋጁ ውስጥ ገብቶ በተግባርም ይሄ ተፈጽሟል። ስለዚህ ይሄ እንግዲህ አንድ ትልቅ
በተግባር ተፈጽሟል ሲሉ ዶክተር ጌታቸው
አሁን በተግባርም እንደምንመለከት ከምርጫ ቦርድ ሰብሳቢ ጀምሮ በምርጫ ቦርድ ውስጥ የተሰየሙ ሰዎች ከፖለቲካ ጋር ግንኙነት የሌላቸው መሆኑ፣ ለምሳሌ ፐርሰናል የምናውቃቸው ናቸው እና ገለልተኝነታቸው ጥያቄ ውስጥ የሚገባ አይደሉም የሚል እምነት አለኝ እና በተግባርም ይሄ ታይቷል። በተግባርም በጣም አስተማማኝ በሆነ መንገድ የሚነሱ የተለያዩ ጥያቄዎችን ባለፉት ሁለት ዓመታት በእኩል ሚዛናዊነት በሚታይበት መንገድ ችግሮችን የሚያስተናግድ አቋም ያለው መሆኑ ታይቷል። ገዢው ፓርቲ ቢሆንም ባለጉዳይ፣ ተቃዋሚ ፓርቲ ቢሆንም ባለጉዳይ በእኩል አይን በማየት የጉዳዩን ሜሪት እና ይዘት ብቻ በማየት ውሳኔዎች የሚወሰኑበት እንደሆኑ አይተናል። ስለዚህ ይሄ ትልቅ ተስፋ የሚሰጥ ነው። እንግዲህ አንዱ ትልቁ ችግር የነበረው ምርጫ አስፈጻሚ አካሉ ገለልተኛ ነው ወይ የሚለው ስለነበረ ይሄ በቦርዱ ደረጃ ብቻ ሳይሆን በተቻለ መጠን ከቦርዱ እስከ ምርጫ ጣቢያ ድረስ የክልል ቅርንጫፍ፣ የምርጫ ክልልና ምርጫ ጣቢያ የሚባሉ ስትራክቸሮች አሉ። በእነዚህ ሁሉ ገለልተኝነት በጣም አስፈላጊ ነው። ምክንያቱም የምርጫ ውጤት በወሳኝነት የሚለወጠው ችግር የሚከሰትበት በምርጫ ጣቢያ ሌቭል ነው። በዛ ሌቭል ሲቆጠር የሚፈጠረው ችግር ነሰሰብሊ በቦርድ ሌቭል ያሉት ኃላፊዎች አያዩትም። ስለዚህ በምርጫ ጣቢያ ሌቭል ያለው የተአማኒነት ምርጫ አስፈጻሚዎቹ ገለልተኝነት በጣም አስፈላጊ ነው። ከዛ ቀጥሎ በምርጫ ክልል ያለው ሰው እነዚህን ሁሉ ጭምር በተቻለ መጠን ስነ ምግባር ባላቸው ሰዎችና ከነበረው የፖለቲካ ስርዓት ከመንግስቱ ገለል ያሉና ሚዛናዊነት ያላቸው ሰዎችን ለማሰማራት ለመቅጠር ሰፊ ሙከራ ሲደረግ ነበረ በቦርዱ። እነዚህን ሁሉ በማየት ከበፊቱ የተሻለ ውጤት እንጠብቃለን ይገኛል የሚል እምነት አለኝ። ነገር ግን አሁን ደግሞ ተጨማሪ ችግሮች አሉ። ለምሳሌ የጸጥታ ሁኔታ ችግር ነው። እነዚህ አሁን እስካሁን ድረስም ችግር እየፈጠሩ ናቸው በየቦታው። የመራጮች መዝገባ ቀደም ሲል እንደገለጻችሁት ዘግይቶ የተጀመረበት ምክንያት የጸጥታ ሁኔታ ያልተሟላ መሆኑ፣ የታችኞቹ የመንግስት ኃላፊዎችም በበቂ ሁኔታ ለቦርዱ ትብብር የማያረጉባቸው ክልሎች ብዙ ናቸው። በግልጽ የተነገረ ነው። ቦርዱ ሰብሳቢም በጠቅላይ ሚኒስትሩም ሰሞኑን በተደረጉ ስብሰባዎች እና እነዚህ ተግዳሮቶች ናቸው። ነገር ግን አንድ አስተማማኝ ነገር ብዬ የምወስደው የቦርዱ አቋም ከበፊቶቹ ቦርዶች በጣም የተለየ እና ተስፋ የሚሰጥ ስለዚህ በጸጥታና በሌሎች ምክንያቶች የተፈጠሩ መዘግየቶች አንዳንድ የሚያሳስቡ ነገሮች ቢኖሩም በዚሁ ከቀጠልና የቦርዱ ሰራተኞች ጣቢያዎች በትክክል ስራቸውን እንዲሰሩ የጸጥታ ሁኔታ ካለ በጥሩ ሁኔታ ከበፊቱ የተለየ እንደሚሆን አይ ቲንክ ሌላው ያልገለጽ ነው የምናየው ከምርጫ ቅስቀሳ የተወሰኑ ክሎች ከማየት ውጪ በጣም በተሻለ ሁኔታ እየተከናወነ ነው። ደፍሮ ፍላጎት ኖሮት ሪሶርስ ኖሮት የሚንቀሳቀስ የፖለቲካ ፓርቲ ተቃዋሚዎቹ ማለት ነው ብዙ የሀገሪቱ ክፍሎች የጸጥታ ችግር በሌለባቸው የተንቀሳቀሱ ምርጫ ቅስቀሳ እያደረጉ ነው፣ በተለያየ መንገድ የቴሌቪዥን ክርክሮቹን ጨምሮ። ስለዚህ ሰፋ ያለ አስቻይ ሁኔታዎች አሉ ማለት ይቻላል በአሁኑ ካለፈው ጋር ስናወዳድረው እና በአጠቃላይ አይ ቲንክ እነዚህን ነገሮች የተሻሉ ፖዚቲቭ ነገሮቹን ስናይ ችግሮች ቢኖሩም የተሻለ እንደሚሆን ተስፋ የሚያሰጥ ነው ማለት ይቻላል በእኔ እምነት።
እየተከታተላችሁት ያላችሁት ዜጎች ለምን ይመርጣሉ በሚል ርዕስ አሃዱ ሬዲዮ እና ቴሌቪዥን ከአሜሪካ ድምፅ ራዲዮ ጋር በጋራ እያቀረብ ነው ያለነው ዝግጅት ነው። ዜጎች ለምን ይመርጣሉ ስንል ከተለያዩ አካባቢዎች የዜጎችን ድምፅ አሰባስበናል። አሁን ደግሞ ወደ ባህር ዳር ሄደን ከዚህ አካባቢም ያሉ ዜጎች ለምን እንደሚመርጡ ያካፈሉንን ሀሳብ ሰምተን ወደ ውይይታችን እንመለሳለን።
ተሰፋ ጣቅል ትባላለሁ። የባህር ዳር ነዋሪ ነኝ። ምርጫ ለምን ያስፈልጋል የሚለውን ነገር ስናይ ምርጫ ለእያንዳንዱ ዜጋ ወሳኝ ነው ብለን እናምናለን። ለምን ሲባል ህዝቡ እያንዳንዱ ነገ ያስተዳድረኛል፣ ይመራኛል፣ ነገ ዘላቂ የሆነ ልማት ያመጣል፣ ቀጣይ መሪዎችን ተማምኜ የሚመርጥበት የሚለውን በድምፅ የሚወስንበት ዲሞክራሲያዊ አሰራር ስለሆነ ምርጫ በዚህ ወሳኝ ነው። ስለዚህ ከዚህ ጋር ተያይዞ ለሀገሪቱ የሚፈጥረው ዘርፈ ብዙ ጠቀሜታ አለው። አንደኛ ሰላምና ዲሞክራሲን ከማረጋገጥ አንጻር አንድ ጉልህ ያለው ሚና አለ። ሁለተኛ ደግሞ በኢኮኖሚ አንጻር ሀገራችን የተረጋጋች ሰላም ከሆነ ነው ሁላችንም ህብረተሰብ ሊኖር የሚችልና ሰላም ወሳኝ በመሆኑ ሰላም ደግሞ የሚመጣው ደግሞ ሰላማዊ በሆነ ምርጫ ብቻ የሚመጣ በመሆኑ ይሄ አስፈላጊ ነው። ከዚህ ባሻገር ምርጫ ለሀገራችን ብሎም ሌሎችም ገጽታን ከመፍጠር አንጻር ደግሞ የሚያበረክተው በሰላማዊ ተጀምሮ በሰላማዊ መጠናቀቁ ደግሞ ይሄ ወሳኝ ሚና እንዳለው ያሳያል። ከዚህ ተርፎ ለእኛ ብቻ ሳይሆን ነገ እኛን ለሚተኩም ልጆችም ሆነ ትላልቅ ሰዎችም ሌሎችንም አማካኝነት ነገችን ሀገር የሚረከቡት ወጣቱ በመሆኑ ይህን ወጣቱ ደግሞ ተተኪ ሰላም እና ዲሞክራሲ የሰፈነበትን ሀገር ደግሞ ለተተኪ ትውልድ ማስረከብ ደግሞ ከእያንዳንዳችን ዜጋ ይጠበቃል እና በተገቢው መልኩ ምርጫ ማካሄድ ዘርፈ ብዙ ጠቀሜታ እንዳለው አምናለሁ።
ስሜ ፀሐይነሽ ብርሃኑ እባላለሁ። የባህር ዳር ከተማ ነዋሪ ነኝ። ምርጫ ለምን ይመርጣሉ ለተባለው ጥያቄ ምርጫ መምረጥ የአንድ ዜጋ መብት ነው። ስለዚህ መብቴን ተጠቅሜ ሀገሬን ሊያስተዳድር ሊመራ ይችላል ብዬ የማምነውን ፓርቲ ፖሊሲውን፣ ስትራቴጂውን፣ ያለውን ለሀገር የሚሰጠውን ፋይዳ ሊመረጥ ሊያደርግ ይችላል ብዬ ሊሰራ ይችላል ብዬ የማምንበትን ማለትም ፖሊሲውን ያመንኩበትን የምርጫ ሀሳቡን ሲያስተዋውቅ የሰማሁትን በተግባርም ደግሞ ያየሁትን ነገር እሱን ፓርቲ መርጣለሁ ማለት ነው። እና ምርጫ የምመርጥበት ምክንያት ያው አንድ የሰለጠነ ሀገር የሚያስተዳድርለትን ፓርቲ በምርጫ ነው ወደ ስልጣን የሚያመጣው። ስለዚህ ለእኔ ብቻ አይደለም ለልጆቼ፣ ለመጪው ትውልድ ጥሩ ይሰራል፣ ሀገርን ወደ ተሻለ ደረጃ ያመጣል፣ በኢኮኖሚው በየትኛውም ሁኔታ ሀገርን ሊያሳድግ ይችላል፣ ሰላምን ሊያረጋግጥ ይችላል የምለውን ፓርቲ እመርጣለሁ ማለት ነው። እንዲያስተዳድረኝ ያው በምርጫ እድሉን እሰጠዋለሁ፣ በምርጫ ወደ ስልጣን እንዲመጣ አደርጋለሁ። ከዛ በኋላ ስልጣኑን ተጠቅሞ ሀገረ መንግስትም ሲመሰረትም ሆነ በሚሰራው ስራ ላይ ለሀገር ፋይዳ ያለው ለትውልድ የሚጠቅም ይሰራል፣ ያበረክታል ብዬ የማምንበትን ፓርቲ በምርጫ ድምፄን እሰጠዋለሁ፣ እንዲገዛ እድሉን እሰጠዋለሁ ማለት ነው።
እንግዲህ ዶክተር ጌታቸው እንዳዳመጡት ለምን ይመርጣሉ ለሚለው ጥያቄ በባህር ዳር ያነጋገርናቸው ዜጎች የሰጡት መልስ ይህንን ይመስላል። ኢትዮጵያ ውስጥ የተካሄደ ጥናት እንዳለ አላውቅም፣ ግን አንዳንድ ሀገሮች ውስጥ የትኞቹ የህብረተሰብ ክፍሎች የበለጠ በምርጫ ይሳተፋሉ የሚሉ ጥናቶች ይደረጋሉ። ለምሳሌ አፍሮ ባሮሜትር የተሰኘ ተቋም በአስር የአፍሪካ ሀገራት ያደረገውን ጥናት መነሻ አድርጎ ያሰፈረውን እያየው ነበር እና በእነዛ ሀገራት እንግዲህ ድርጅቱ እንደተመለከተው የመገናኛ ብዙሃኑ ዜና የሚከታተሉ ሰዎች የበለጠ ይመርጣሉ። ከፓርቲ ጋር ግንኙነት ያላቸው ሰዎች የመምረጥ እድላቸው የሰፋ ነው። ከወጣቶች ይልቅ አዋቂዎች የበለጠ የመምረጥ እድላቸው የሰፋ ነው የሚሉ ነገሮችን ዘርዝረዋል እና በኢትዮጵያ እነዚህ አይነት መለኪያዎች ይሰራሉ? የትኞቹ የህብረተሰብ ክፍሎች ናቸው ኢትዮጵያ ውስጥ አሁን ምርጫ ለመሳተፍ የበለጠ የሚነሳሱ ካየ ነው ልምድ በመነሳት?
በእኛም ሀገር የሚሰራ ይመስለኛል። አሁን የገለጽከው ዋናው የምርጫ አንቀሳቃሽ መረጃ ነው እና ዜጎች መረጃ ሲኖራቸው ነው ቀረቡትን አማራጮች መመልከት የሚችሉት የሚነሳሱት መራጭነት እንጂ መረጃ የሌለው ሰው አንደኛ ምርጫም ቢቀርብለት የትኛውን ከየትኛው እንደሚመርጥ በበቂ ሁኔታ ለማወቅ ለመረዳት ይቸግረዋል። ከዛ ውጭም አይ ቲንክ ከትምህርት ጋር የተያያዘ ኢኮኖሚ እድገት ጋር የተያያዘ ከኑሮ ደረጃ እና ሁኔታ ጋር የተያያዙ ነገሮች አሉ እና ስለዚህ ለመረጃ ቅርበት ያለው የህብረተሰብ ክፍል የበለጠ በምርጫ የመሳተፍ ሁኔታው ከፍ ያለ ነው የሚለው የሚሰራ ይመስለኛል። በእኛም ሀገር እንዳልከው በዚህ ሁኔታ የተሰራ ሳይንሳዊ የሆነ ጥናት ባይኖርም ግን አጠቃላይ የሚያስማሙ የሚያስኬዱ ሀሳቦች ናቸው አሁን የተገለጹት።
በተለይ ባህር ዳር አካባቢ ያሉ ዜጎች ያነሱት ሀሳብ ተስፋቸውን እንዲሁም ደግሞ በምርጫ የሚሽቱትን ነገር በኢኮኖሚም በማህበራዊም በፖለቲካውም ረገድ በምርጫ የእነሱ ድምፅ ውጤት እንዳለው አምነው ሲገልጹ ቆይተዋል። ነገር ግን እስካሁን ድረስ እንዳየነው ብዙ መከራከሪያ ሀሳብ እንደሚነሳበት በውኑ በምርጫ ለውጥ ማምጣት ይቻላል ወይ? በምርጫ ያሉብንን ችግሮች መፍታት እንችላለን ወይ? ዜጎች የሚፈልጉትን አይነት ስርዓትስ መገንባት ይችላሉ የሚለው መከራከሪያ ነው እና እርስዎ ይህን እንዴት ያዩታል?
ቀደም ሲል እንደሰማነው ሁለት ነገሮችን ያስገነዝባል የተሰጡት አስተያየቶች። አንደኛ ባለንበት ዘመን ቀደም ሲል የሚያነሳ ነው አንድ አገር መተዳደር ያለበት በተመረጠ መንግስት ነው የሚለው ሁሉም አስተያየት ሰጪዎች የተስማሙበት ነገር ነው እና ይሄ በስፋት ሼር የሚደረግ ሁሉም ሰው የሚጋራው ሀሳብ ነው ብሎ መውሰድ ይቻላል። ስለዚህ ኢትዮጵያም እንደ ሌሎቹ አገሮች ዴሞክራሲያዊ መንገድ የተመረጠ መንግስት ነው ሊያስተዳድረን የሚገባው የሚለው ብዥታ አይደለም መሆኑን የሚያስገነዝብ ነው። ከዚህ ጋር ተያይዞ ባለንበት ዘመን መንግስት ህዝብን የሚያስተዳድረው በውክልና ነው። ስለዚህ ህዝብ ደግሞ በአጠቃላይ ራሱን በቀጥታ ማስተዳደር ስለማይችል አሁን በስራ ላይ መዋል የሚችለው ከ18ኛው ክፍለ ዘመን ጀምሮ በስራ ላይ የዋለው የውክልና ዴሞክራሲ ስርዓት ነው፣ ኢንዳይሬክት ዴሞክራሲ ስርዓት የምንለው። ፕሬዚደንትም ቢሆን በህዝብ ተመርጦ ህዝብ በየቀኑ የፕሬዚደንታዊ ስራ አይሰራም። አንዴ ይመርጣል። በአራት ዓመት በአምስት ዓመት ያ ሰው የተመረጠው ስራችንን ሰርቶልናል ወይ፣ የሰጠነውን ቃል ኪዳን አክብሯል ወይ የሚለውን የሚገመግሙበት በምርጫው ጊዜ ነው እንጂ ከተመረጠ በኋላ ወክሎ የሚሰራው እሱ ነው። በህዝብ እንደራሴዎችም እንደዛው ነው። በእኛ ሀገር ፓርላመንታዊ ስርዓት ነው፣ የሚመረጡት የምክር ቤት አባላት ናቸው። ጠቅላይ ሚኒስትሩ ከተመረጡት ውስጥ ነው የሚመረጠው፣ በቀጥታ ሳይሆን የሚመረጠው በእንደራሴነት ነው የሚመረጠው። ስለዚህ ዋናው የስልጣን ባለቤት እንደራሴዎቹ ናቸው፣ በእኛ ሀገር የምክር ቤት አባላት። እነዚህ የምክር ቤት አባላት አንዴ ከተመረጡ በኋላ የተመረጡበትን ፖሊሲ እያስፈጸሙ በዛ ፕላትፎርም ላይ ስለተመረጡ ህዝቡ ያንን ፈጽመዋል አልፈጸሙም የሚል በምርጫ ዘመን የሚቆጣጠርበት ስርዓት ይፈጠራል ማለት ነው። ስለዚህ ቀደም ሲል የተሰጡት አስተያየቶች የሚያስገነዝቡን ውክልና የዴሞክራሲ ስርዓት ብቸኛው አማራጭ የህዝብ አስተዳደር ስርዓት እንደሆነ የሚያስገነዝብ ነው። ይሄ ማለት በየምርጫ ዘመኑ እንመርጣለን፣ እንደገና ሰርቷል አልሰሩም የሚለውን ገምግመን ደግሞ በሚቀጥለው ወይ እነሱን እንመልሳለን ወይ ሌላ እንመርጣለን። እንደዛ ካልሆነ ሊያስተዳድሩን አይገባም ያለ ምርጫ ሊያስተዳድሩን አይገባም የሚለው ሀሳብ በአስተያየት ሰጪዎቹ ተቀባይነት ያለው ነው። በሰፊው አይ ቲንክ ሌሎችም የሚጋሩት ሀሳብ ይመስለኛል። ስለዚህ ይሄ አንድ የተሰመረበት ጉዳይ ነው። ሁለተኛው ሊዲያም እንዳነሳሽው የህዝብ እምነት በጣም አስፈላጊ ነው በምርጫ ሰው ቀደም ሲል ለምን ሰዎች የምርጫ ተሳትፏቸውን በሚመለከትም ትልቅ አስተዋጽኦ የሚጫወተው የሚሰጡት ድምጽ በትክክል ዋጋ አውጥቷል ወይ? ለምሳሌ ብዙ ህዝብ የመረጠው መንግስት ሆኗል ወይ? ብዙ ህዝብ የመረጠው ተወካይ ወንበሩን አግኝቷል ወይ የሚለው የሰጡት ድምጽ በውጤት ሲቀየር ይሄ ስርዓቱ ላይ እምነትን ያሳድራል። በዛ እምነት ላይ ተመስርተው ሰዎች በየጊዜው የምንሰጠው ድምጽ ተቀባይነት አለው። ስለዚህ ጫንሳተፍ ክል ምንፈልጋቸውን ነገሮች የሚሰሩልን ሰዎች ተወካዮች እንምረጥ የሚል መነሳሳት የሚፈጠረው ስርዓቱ ተአማኒ ሲሆን ነው እና ህዝብ የመረጠው ቀርቶ ጉልበተኞች መንግስትን የጸጥታ ኃይል የሚያዘው ጉልበተኛ የሆነው ቡድን ህዝብ መረጠም አልመረጠም በስልጣን የሚቀጥል ከሆነ የህዝብ የምርጫ ተሳትፎና ፍላጎት በፍላጎት ላይ የተመሰረተ አይሆንም፣ በግፊት በጫና ላይ የተመሰረተ ይሆናል። ስለዚህ እምነት አይኖረውም እና ይሄ እንግዲህ ባለፉት የምርጫ ስርዓቶች ከፍተኛ ችግር ሆኖ የቆየ ጉዳይ ነው እና የሰዎች ተሳትፎ ላይም ከፍተኛ ተጽዕኖ ፈጥሮ የቆየ ጉዳይ ነው። ስለዚህ አሁን ዋናው ይህንን ሁኔታ ለመቀየር የሚያገለግለው የምርጫ ስርዓቱ በትክክል የተመረጡ ተወካዮችን ውጤቱ ትክክል ተገልጾ በትክክል ተቆጥሮ አሸናፊ የሚሆኑበት ስርዓት መመስረት ይኖርበታል። እንደዛ ካልሆነ ዜጎች ምርጫን ዝም ብሎ ለመሳተፍ ብቻ እንደማይመጡ እና እምነት ጥለው እንደሚመጡ መታወቅ ይኖርበታል። ይሄ የማይሆን ከሆነ ለረጅም ጊዜ የሚቆይ ውጤት አይሆንም። በጉልበት የተወሰነ ጊዜ ሊቆይ ይችላል፣ ነገር ግን ይሄ ገደብ ይኖረዋል ማለት ነው። ሁልጊዜ የተታለለ ማህበረሰብ ሊኖር ስለማይችል ይሄ ለጉልበት ለአመፅ መንገድ የሚሰጥ ነው። ስለዚህ የምርጫ አስፈጻሚው አካል ከፍተኛ ኃላፊነት አለበት። የመንግስትን ስልጣን የያዘው አካል ከፍተኛ ኃላፊነት አለበት። ምርጫው የዜጎች ድምጽ በትክክል ውጤት እንዲኖረው ማድረግ አማራጭ የሌለው ነገር መሆኑ መታወቅ ይኖርበታል እና አስተያየቶቹ በእምነት ላይ የተመሰረቱ መሆኑን ድምጻችን ውጤት ይኖረዋል የሚል ተስፋ እና እምነት ወይም አሰምሽንስ የምንለው ላይ ተመስርቶ የተሰጡ አስተያየቶች መሆናቸው ግልጽ ነው እና ይሄ ተግባራዊ መሆን ይኖርበታል። ተግባራዊ ካልሆነ ምንም አማራጭ የለውም ማለት ነው። ወደ ችግር ነው የሚከተው እንጂ ያንን የተጨበረበረ ወይም ብዙ እንከኖች ያሉበትን ድምፅ ተቀብሎ በዛ ረክቶ የሚኖረው የማህበረሰብ ክፍል የሚኖር አይመስለኝም። ስለዚህ ካለፉት ምርጫዎች አይተነዋል፣ በጉልበት ካልሆነ በስተቀር ውሸት የሆነ ወይም የተጨበረበረ ነገር ህዝብ ይቀበላል ብሎ ማመን አስቸጋሪ ነገር ነው እና በተግባር ያየነው ጉዳይ ስለሆነ አማራጩ ትክክለኛ የሆነ ምርጫ ተካሂደው ትክክለኛ የሆነ ቆጠራና ውጤት መገለጽ ይኖርበታል ማለት ነው በምርጫ አስፈጻሚው በቦርዱ።
ዶክተር ጌታቸው እንግዲህ የተለያዩ ሰዎች ናቸው የሚያጋጥሙት። ጥሩ ያልሆነውን ያለፈ ተሞክሯቸው መነሻ አድርገው የማይመዘገቡ ሰዎች ያጋጥማሉ። አሁን ያለውን አንዳንድ የጸጥታ ችግር መነሻ በማድረግ ምርጫ በዚህ ሰዓት ለኢትዮጵያ ቅንጦት ነው የሚሉ ሰዎች ያጋጥማሉ። አይ በዚህ ሁሉ ሂደት ውስጥም ቢሆን ዲሞክራሲያዊ መብታችንን ተጠቅመን መምረጥ አለብን የሚሉ ሰዎች ያጋጥማሉ። የተለያየ አይነት አስተያየቶች ናቸው የሚያጋጥሙት። ሚዛኑ የት ላይ ነው? የቱ ላይ ነው ትክክለኛው ሚዛን?
ውይይቱን የመሩትን የአሜሪካ ድምፁን እስክንድር ፍሬውንና የአሃዱ ራዲዮና ቴሌቪዥኗን ሊዲያ አበበን አመሰግናለሁ። አድማጮች፣ ተከታዩም ምርጫ ነክ ዘገባ ነው። በኢትዮጵያ 41 በመቶ የሚሆነው ህዝብ ከ15 ዓመት በታች፣ 28 በመቶ የሚሆነው ደግሞ ከ15 እስከ 28 ዓመት ዕድሜ ክልል ውስጥ የሚገኝ መሆኑን አንዳንድ መረጃዎች ይጠቁማሉ። ይህም አገሪቱን እጅግ ግዙፍ የሆነ የወጣት ቁጥር ካላቸው አገሮች ጎራ ይመድባታል። ይህንኑ መሰረት በማድረግ ኢትዮጵያውያን ወጣቶች በመጪው ምርጫ ላይ ድምፃቸውን የሚሰጧቸውን ፓርቲዎች ከምን አንጻር እንደሚመዝኑ የጠየቀችው ኤደን ገረመው ያገኘቻቸውን ምላሾች እንደሚከተለው አሰናድታለች።
ታምራት ዳኝ ይባላል። ጎንደር ዩኒቨርሲቲ ተማሪ ነኝ። እኔ በግሌ ምርጫ ስመጥ ኮንሳይደር የማደርጋቸው አንደኛ አደግ ፓርቲውን ጠንካራ መንግስት ማቋቋም ይችላሉ፣ የሀገር መምራት ይችላሉ የሚለውን ኮንሳይደር አደርጋለሁ። ሁለተኛ ነገር ደግሞ ምን ያህል የተማሩ ዜጎች አሉበት በውስጡ አፍተር ኦል ያክ ብቁነታቸውን አንዱ መመዘኛ ትምህርታቸው ስለሆነ እሱን ኮንሳይደር አደርጋለሁ። ከዛ ውጭ ከኋላ ያላቸውን ታሪክ እስከዛሬ ምን ሲያደርጉ ነበር፣ ከዚህ ምርጫ በፊት ለእኛ ሰዎች ምን አይነት ሰዎች ነበሩ የሚለው አያለሁ።
ሰላም መሰል መስኮቶችን ተጠቀሜ ነው በመርቀብ። ከሁሉ የሚቀርመው ሰላም ነው። ልክ መጀመሪያ አሁን ችግር የሆነበት ሰላም ነው። ሀገራችን ላይ ሰላም እንዲያሰፍን ፈልጋለሁ በየትኛው ተመራጭ። ምክንያቱም የመንግስት የመጀመሪያ ስራሻው ዜጎች ሰላም ሰብአዊነትና ደህንነታቸው ማስጠበቅ ስለሆነ ከዛ የስራ እድል በቂ የስራ እድል መፍጠር መቻል አለበት። ካለን ወጣት ፖፑሌሽን አንጻር ስራ አጥ ምዙ እየበዛ ስለሆነ ከቀጠናው ዲፕሎማሲ አንጻር ደግሞ ስትሪክት የሆነ ቆራጥ መንግስት እንዲኖረ እንፈልጋለን። የሌሎች መንግስታት ጫና ማያድርበት የአውሮፓ ህብረት የሁሉም ጫና በነሱ ጫና ስለሚወቅ የሀገሪቷን ህዝብ ጥቅም ለማስጠበቅ ቆራጥ የሆነ አመራር ማለት ነው።
እኔ ስሜ ኩሩስ ማኖጣል ይባላል። ዘንድሮ ነው ከአዲስ ዩኒቨርሲቲ በህግ ዲፓርትመንት የተመረኩት። መጀመሪያ መስፈርት ፓርቲዎቹ አሁን ያለውን አገሪቱ ውስጥ ያለውን ቀውስ፣ የሰላም ቀውስ እንዴት አድርገው ነው ኦብዘርቭ እያደረጉት ያሉ? ዝም ብለው የሆነ እዚህም እዚያም እየተፈጠረ ያለ ግጭት ነው ብሎ ነው የሚያስቡት ወይስ የሆነ መሰረት አለው ብሎ ነው የሚያስቡት? እና እንዴት አድርገው ነው ይሄንን ነገር ለማስተካከል የሆነ ፕላን አላቸው ወይ? ታከለ የሆነ ስትራክቸር የሆነ ፕላን አላቸው ወይ? ይህንን እየተፈጠረ ያለውን ነገር ለማብረድ የሚለው ነው አንዱ። ሁለተኛ ደግሞ በብሄር ፖለቲካ የሚባለው ነገር ላይ አላቸው አቋም ምንድን ነው? ብሄር ፌዴራሊዝም ይዞት የመጣው ነገር ያምኑበታል? ከዚህ በኋላ በዚህ መንገድ ነው የምንቀጥለው የሚለው ነገር እንዴት ጋር ያላቸው ስታንስ የሚለውን መመርመር እፈልጋለሁ። ምክንያቱም እኔ እያዋጣን ነው ብዬ አላስብም። እና በህገ መንግስቱን ማሻሻልም ላይ ማህበረሰባችን ውስጥ ስለ ብሄር ያለን አቲቲዩድ እንዲስተካከል የሚሆን እንዴት አድርጎ ነው የሚቀጥሉት የሚለውንም ነገር ማየት ፈልጋለሁ። ሌላው ለእኔ ደግሞ በሴቶች ዙሪያ ኢኮኖሚው ላይ ያላቸው ተሳትፎ እንዲጨምር ምን አይነት እቅድ ነው ይዘው የመጡት የሚለው አያለሚ ማለት ነው። ሌላው ደግሞ አሁን ትግራይ ላይ ያለውን ግን እዛም ላይ ያላቸው አመለካከት ምንድን ነው የሚለው ለእኔ በጣም አስተያጀታል የሚለውን ሁላ ለማየት እሞክራለሁ።
ሲዝበር ፍስሀ ጎንደር ዩኒቨርሲቲ። ያው ዋነኛው መስሎት ያው የዜጎች ደህንነት ነው። የዜጎች ደህና እኔ ደህና የሚያደርግኝ ሴፍ የሆነ ፊሊንግ እንዲኖረኝ የሚያደርግኝ ፓርቲ ነው መጀመሪያ የምመርጡ። የትኛውም ሀገር እንጂ ሴፍ የሆነ ዞን የሚፈጥርልኝ ማለት ነው የምንመርጠው። ያው ፖሊሲ አይደለም እኛ እንደ ተማሪ እንደ ወጣት ምን ያህል የስራ ኦፖርቹኒቲ ይሰጠናል፣ የትኛውም ሀገር ሄደን ሴፍ በሆነ ዞን ውስጥ እንሰራለን የሚለው ነው እንጂ ዲቴል ፖሊሲ አላይቱ።
ሀና ጀማል እባላለሁ። የአዲስ አበባ ዩኒቨርሲቲ አምስተኛ ዓመት ተማሪ ነኝ። ምርጫ እየመጣ ነው እና እንደ ማንኛውም ኢትዮጵያ ይመለከተኛል ብዬ አስባለሁ። ይህ ምርጫ ለሀገራችንም በጣም አስፈላጊ ኢምፖርታንት የሚባል ጊዜ ነው ይሄ ጊዜ ማለት ነው እና ለትራንዚሽን ፔሪዮድም በጣም ኢምፖርታንት ነው ምርጫው እና እንደ ወጣትም ያው የሀገራችን ሁኔታ እንደሚታወቀው የሰላምና የደህንነቱ ጉዳይ በጣም አሳሳቢ ነው። ይህም አሁን ባለንበት ወቅት ሜይንሊ ፎከስ የማደርገው አሁን እሱ ላይ ነው። የትኛው ፓርቲ የማህበረሰቡን ወይም የዜጎችን ሰላምና ደህንነት ያስጠብቃል የሚለውን ማለት ነው። ከዛም በተረፈ የማህበራዊ ኢኮኖሚያዊ ሁኔታን የሚያማከለ ፓርቲ የትኛው ነው የአብዛኛውን ማህበረሰብ የኢኮኖሚ ጥያቄ፣ የፖለቲካ ጥያቄ እንዲሁም ደግሞ ማህበረሰባዊ ጥያቄዎችን የሚያነሳው ፓርቲ የትኛው ነው በሚል ወጣቱን ያማከለ
ፓርቲ ቢሆን ይመረጣል። ስለዚህ እሱ ላይ ፎከስ አድርጌ ነው ማለት ነው።
ግርማ ተሾመ፣ አንደኛ እኔ ምርጦ ፓርቲ ልማት ላይ የሚሰራው፣ ወጣቶች ላይ የሚሰራው፣ ጤና ላይ፣ ትምህርት ላይ፣ ፖሊሲ ላይ፣ ሰላም ላይ፣ ከውጭም ጎረቤትም ኢትዮጵያ ውስጥም ሌሎች በሰላም ወጥቶ በሰላም እንዲገኙ ጠንክሮ የሚሰራበት ፓርቲ መርጣለሁ። እኛ ደግሞ የስራ ጥመት ሀገራችን ውስጥ በጣም በደንብ ስለሚታይ ጥሩ የሚሰራው ፓርቲ መርጣለሁ። እኔ ይወክለኛል ፓርቲ ማለት ነው። ሌላ ነገር ደግሞ የሀገር ኢትዮጵያ የሁላችንም ሀገር ነው ብሎ የሚያስብ ብሔሮች ሁሉም ሀገር የሁላችንም ብሎ እንዲያምኑ ብሔሮች ላይ የሚሰራ ህዝብ ላይ የሚሰራ ፓርቲ ጭንቅላታቸው ውስጥ ናናት ሁሉም ጠንክሮ የሚሰራበት የሚያደርግ ፓርቲ ነው መርጦ ነ
ሀሳባችሁን ስላካፈላችሁን ሁላችሁንም እናመሰግናለን። ለአሜሪካ ድምጽ ሬዲዮ ኤደን ገረመው፣ ዋሽንግተን ዲሲ።
እንደን እንደ ተነቀሩ አመሰግናለሁ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድ በአሃዱ ራዲዮ 94.3 እና እንዲሁም በናይልሳት በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። ለአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድና እንዲሁም በናይልሳት በየቀኑ ከ3 ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንሳ ፕሮግራም እዚህ ላይ አበቃ። አስተናጋጃችሁ አሉላ ከበደ ከአቀናባሪያችን ንጉሱ ታምሬ ከለቱ ዋና አዘጋጅ ሰለሞን አባተና ከተቀሩ ባልደረቦቻችን ጋር በዚሁ እንሰናበታለን። ነገ ረቡዕ ከ3 ሰዓት ላይ ከልዩ ልዩ ፕሮግራሞች ጋር እንመለሳለን። አሁን የትግርኛ ስርጭት ይቀጥላል። በእኛ በኩል ግን ሰላም፣ ደህና አደሩ።